በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ።
እግዚአብሔር ሰንብሩክ ይሁን። እንግዲህ የጀመርነው ትምህርት አለ፣ የደቀ መዝሙር ትምህርት ወይም የመሰረታዊ ክርስትና ትምህርት በደነት ጀምረን እግዚአብሔር ቃል ብለን፣ ዛሬ ደግሞ ሶስተኛው ትምህርት በትምህርት ሶስተኛ የሆነው ጸሎት የሚለው ነው። ምክንያቱም አንድ ሰው በክርስቶስ ኢየሱስ ቦርን አጌን ከተወለደ በኋላ ክርስቶስ ኢየሱስ እንደ ግል አዳኙ ተቀብሎ በኃጢአት በደሙ በኃጢአቱ ከታጠበለትና እግዚአብሔር ልጅ ከተደረገ በኋላ እንደገና የተወለደ አዲስ መንፈስ አዲስ ፍጥረት ስለሚሆን በእግዚአብሔር ቃል ነው የሚያድገው ብለናል። አሁን ደግሞ እሱ እግዚአብሔር ሲናገረው ይሰማል። እሱ ደግሞ የሚናገርበት መንገድ እግዚአብሔርን የሚናገርበት መንገድ ነው ጸሎት ብለናል። እና ዛሬ ስለ ጸሎት ነው የምናየው። ያንን ከመጀመራችን በፊት እንደ ልማዳችን ለእግዚአብሔር መንፈስ ቅዱስ ጊዜውን ሰዓቱን አሳልፈን እንሰጣለን። ምክንያቱም እሱ ነው አስተማሪያችን፣ እሱ ነው ወደ እውነት የሚመራን፣ ቃሉ የእሱ ነው እና ለእሱ አሳልፈ ራሳችን እንሰጣለን። ሁላችንም በያለንበት መንፈሳችንን ረጋ አድርገን በጌታ ፊት እንሆናለን ማለት ነው። የዘላለም አምላክ፣ የምድር ዳርቻ ፈጣሪ፣ የማትደክም የማታክት ማስተዋልህ የማይመረመር ለደካማ ኃይል የምትሰጥ ብርታት ላጣ ጉልበት የምትጨምር የሰራዊት ጌታ እግዚአብሔር አምላካችን ሆይ አሁን ደግሞ ስለዚህ ጊዜ እና ሰዓት እናመሰግንሃለን። ጌታ ሆይ ስለነበረን ጊዜ ሁሉ እናመሰግንሃለን። አንተን በመዝሙር ከወንድሞቻችን ጋር ሆነን በመዝሙር እና በዝማሬ በመንፈሳዊ ቅኔ ጌታ እርስ በርሳችን አንተን ለማናገር ስለደረስን ስለበቃን ስለዘመርን እናመሰግንሃለን። ዝማሪያችንንም ስለተቀበል እናመሰግንሃለን። ዛሬ አሁን ደግሞ በፊትህ ሆነን ከቃልህ ለመማር በፊትህ አለን እና በአሁን ሰዓት በየበሩም ውስጥ ያሉትን ወንድሞቼን እህቶቼን እኔንም ጭምር በናዝሬቱ ጌታ በኢየሱስ ክርስቶስም በመንፈስ ቅዱስ እንድትሞላን ቃልህ በሙላት ያለ መከልከት በላያችን ላይ እንዲሰለጥን እንዲሰራ መንፈሳዊ አይኖቻችን እንዲያበራ በጨለማችን ላይ ብርሃን እንዲሆን እውቀትን እንዲገልጥልን ክርስቶስን ልጅህን ኢየሱስ ክርስቶስን የምንመስልበትን ክርስቶስን የምናይበትን ጌታ ሆይ ቃልህን ወደ እኛ እንድታመጣ በመንፈስ ቅዱስ ኃይል እንጸልያለን። የጌታ መንፈስ በመካከላችን ስላለህ እናመሰግንሃለን። ሁልጊዜ እንደ ወትሮህ እንደምታደርግ ስለምታስተምረን የቃልህን መገለጥ ስለምትከፍትልን የመረዳት ባለጸግነት ስለሚመጣልን ሁሉ እናመሰግንሃለን። ይሄ በአንተ ስለ አንተ ሆኗልና ክብርን ሁሉ ጠቅልለን ለአንተ እንሰጣለን። ጌታ ሆይ ይህንን በምናደርግበት ጊዜ ይህን ክፉ ኃይላት አሉ፣ የእግዚአብሔር ቃል ሲነገር የማይወዱ በዙሪያችን የሚተጉ አሉና በኢየሱስ ክርስቶስ ስም እነዚህን እንቃወማለን። ዲያብሎስን ተቃወሙት፣ ከእናንተ ይሸሻል። ወደ እግዚአብሔር ቅረቡ፣ እግዚአብሔር ወደ እናንተ ይቀርባል ተብሎ ስለተጻፈ በናዝሬቱ ጌታ በኢየሱስ ስም እንቃወማለን። ማንኛውም ኃይላት ቃሉን የሚዋጉ ማንኛውንም ኃይላት በኢየሱስ ክርስቶስ ስም እንቃወማለን። በዚያ ይልቅ ቅዱሳን መላእክት ቃሉን የሚያገለግሉ መላእክት ዙሪያችን እንዲሰፍሩ እና ቃልህ ደግሞ ጌታ ለመንፈስ ለነፍስ ለህይወታችን የሚጠቀም እንዲሆን ሁሉን ለአንተ አሳልፈን ሰጠን። ጊዜ ሰዓቱን ተረከብ። ጀምረን እስከምንጨርስ ድረስ በመንፈስ ቅዱስ ኃይል አስተምረን። ክብርን ሁሉ ለአንተ ጠቅለን እንሰጣለን። በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም የጌታ ስም ብሩክ ይሁን። ዛሬ የምንማረው እንግዲህ ርዕስ ጸሎት በሚል ርዕስ ነው። ሶስተኛ ትምህርት ነው። ጸሎት በሚል ርዕስ ነው የምንማረው። ጸሎት የትኛውም ሃይማኖት ጸሎት የሌለው ሃይማኖት የለም። ሁሉም ሃይማኖት ጸሎት አላቸው። ግን የክርስቲያን ሃይማኖት ጸሎት የሚለይበት ምክንያት ጸሎት ንግግር ብቻ ወይም ፍላጎትን ማቅረቢያ ብቻ ሳይሆን ከአምላክ ጋራ የመገናኛ ህብረትን የማድረጊያ መንገድ ስለሆነ ነው። እግዚአብሔር ራሱ ጸሎትን ለእኛ ሲሰጠን ከእሱ ጋር የምንገናኝበትን መስመር ነው የከፈተልን። ልክ ሰው ቁጭ ብለን አሁን በዚህ ሩም ውስጥ ገብተን እንደምንገናኝ ወይም ስልክ አንስተን ከሰው ጋር እንደምናወራ በጸሎት በሚለው መንገድ ውስጥ እግዚአብሔርን የመድረስ ወደ እግዚአብሔር የመጮህ እግዚአብሔር እንዲሰማን የተደረገበት መንገድ ነው። ጸሎት ስራ መሆን የለበትም። ጸሎት ሸክም መሆን የለበትም። ጸሎት ስራና ሸክም ከሆነ ችግር ላይ ነው ያለ ነው ማለት ነው። ጸሎት ስራና ሸክም አይደለም። ጸሎት ለክርስቲያን አድቫንቴጅ ነው፣ ለክርስቲያን እድል ነው። ምክንያቱም ከእግዚአብሔር ጋር ከአባቱ ጋር ከአምላክ ጋር የሚገናኝበት መስመር ሊናፈቅ ሊወደድ የሚገባ የጸሎት ሰዓት የደስታ ሰዓት ሊሆን ይገባል። ጸሎት ሸክም ከሆነ፣ ጸሎት ደስታን የማይፈጥር ከሆነ የሃይማኖት ስርዓት እያደረግን ነው ማለት ነው ያለ ነው። እና ራሳችን ቼክ ማድረግ አለብን። በምንጸልይበት ጊዜ ደስታ መፍጠር አለበት። በምንጸልይ ጸሎት ስናቀርብ ሸክማችን መውረድ ከላያችን አለበት። የጸሎት ሰዓት መውደድ መናፈቅ የምንችልበት መሆን አለበት። ስለዚህ ነው ደቀ መዛሙርቱ ጌታ ኢየሱስ ክርስቶስን ጸሎት እንዲያስተምራቸው ጠየቁት። ምክንያቱም መጥምቁ ዮሐንስ ከዛ በፊት ጸሎት አስተምሯቸው የመጥምቁ ዮሐንስ ደቀ መዛሙርት መጸለይ ልክ የነገራቸውን ያህል ማለት ነው ይጸልዩ ነበረ። ስለዚህ ይህንን አዩና ደቀ መዛሙርት ጌታ ሆይ ለእኛም መጥምቁ ዮሐንስ ደቀ መዛሙርቱን ጸሎት እንዳስተማረ ለእኛም ደግሞ አስተምረን አሉት። ጌታ ግን ጸሎት ላስተምራችሁ አላለም ራሱ። ከዚያ ይልቅ እንዴት መጸለይ እንደሚገባቸው ነበር ያስተማራቸው። ማለት የጸሎትን ይዘት ነው ያስተማራቸው ማለት ነው። ከእርሱ ጋር ከእነርሱ ጋር ስለነበር አላስተዋሉም እንጂ እነሱ ሁልጊዜ በጸሎት ላይ ነበሩ የነበሩት ማለት ነው። ከአምላክ ጋር ነው ግንኙነት ስለሆነ ጸሎት ማለት መገናኘት፣ ህብረት ማድረግ ስለሆነ የጠራቸውም ከእሱ ጋር እንዲኖሩ እንዲያገለግሉት ነው የጠራቸው። አብሯቸው ይኖር ነበር፣ ያድር ነበር፣ ይውል ነበር እና አላወቁም እንጂ በጸሎት ህይወት ውስጥ ነበር የነበሩት። ስለዚህ ነው ይህን አይናቸውን ለመክፈት የጸሎትን ይዘት ሲያስተምራቸው እናያለን። ዛሬም ለክርስቲያን እንደዚህ አይነት አንደርስታንዲንግ መረዳት ሊኖር ይገባል። ጸሎት ከእግዚአብሔር ጋር ህብረት የምናደርግበት አብረን የምንውልበት የምናድርበት ነው። ለዚህ ነው ሳታቋርጡ ጸልዩ የሚለው። 24 hours ተከፍቷል ቻናሉ። በአእምሯችን እየነዳን እየሰራን ወጥ ብንሰራ ምግብ ብንሰራ የትኛውም ጊዜ ሆነ መጸለይ እንችላለን። ክፍት ነው፣ ተከፍቶልናል፣ መንገዱ ተሰጥቶናል። ከዚህ በፊት ብሉይ ኪዳን ላይ ብናይ አንድ ሰው በግሉ ወደ እግዚአብሔር መቅረብ አይችልም። በካህን በኩል ነው መቅረብ የሚችለው። ካህኑ ነው ለሱ ጸሎቱን ይዞለት የሚሄደው ማለት ነው። በራሱ አይደለም የሚቀርበው። አሁን ግን ክርስቶስ ኢየሱስ በመስቀል ላይ በሰራው ስራ የእግዚአብሔር ልጆች ሆነ መንገዱ ተከፈተልን። ወደ እግዚአብሔር የመቅረብ መንገድ አገኘን፣ አክሰሱ ተከፈተልን ማለት ነው። ስለዚህ ጌታ ምን አለ? በሉቃስ 11 1-4 ድረስ እንደዚህ ይላል። እነርሱም በአንድ ስፍራ ይጸልይ ነበረ። በጨረሰም ጊዜ እሱ ከጨረሰ በኋላ ሲጸልይ ያዩታል። በየጊዜው ያሳያቸዋል ጸሎት ምን እንደሆነ። ከአባቱ ጋር የሚገናኝበት መንገድ ነው። ለዚህ ነው ጌታ ኢየሱስ ተራራ ላይም እየወጣ ሁልጊዜ ስራውን ከጨረሰ በኋላ ይጸልይ ነበር ይላል። ያ ማለት ሄዶ ለምኖ በቃ ደግሞ ነገ የምሰራውን ስራ ለማለት አይደለም። ግን ከአባቱ ጋር ያለውን ህብረት፣ ከእግዚአብሔር ጋር እንዴት ህብረት እንደሚያደርግ ነበር የሚያሳያቸው። ስለዚህ ደቀ መዛሙርቱም አንዱ ከደቀ መዛሙርቱ አንዱ ጌታ ሆይ ዮሐንስ ደቀ መዛሙርቱን ጸሎት እንዳስተማረ እንጸልይ ዘንድ አስተምረን አለው። እዛው ሉቃስ 11 1-4 ላይ ነው የምናየው። እና ምን አላቸው? ስትጸልዩ እንዲህ በሉ፣ በሰማያት የምትኖር አባታችን ሆይ ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት እንጀራችንን ዕለት ዕለት ስጠን። ኃጢአታችንንም ይቅር በለን እኛ ደግሞ የበደሉን ሁሉ ይቅር ብለናልና፣ ከክፉ አድነን እንጂ ወደ ፈተና አታግባን። ይሄንን ጠዋትና ማታ አባታችን ሆይ እያልን ስንበላም ስንጠጣም እንድናነበንበው አይደለም፣ እንዲያነበንቡት አይደለም ያስተማራቸው። ያማ በተራራው ስብከቱ ላይ ስለ ጸሎት ማነብነብ ወቅሶ ተናግሯል። ጸሎት የምናነበንበው የምንደግመው አይደለም። ጸሎት ህይወት ነው። ስለዚህ ይዘቱን ነው ያስተማረው። የመጀመሪያ ስምህ ይቀደስ የሚል ነው የምናየው። ሶስቱ ለእግዚአብሔር ክብር ብለናል። ሶስቱ ለሰው ጥቅም ስላለን ለእግዚአብሔር ክብር ያለው ስሙን መቀደስ፣ መንግስቱን መሻትና ፈቃዱን መጠየቅ ሲሆን ለሰው ጥቅም ደግሞ የሆነው የዕለት እንጀራን መጠየቅ ይቅር ማለትና ይቅርታን መቀበልን መለማመድ፣ ክፉን ደግሞ መቃወም የሚል ነው። ሶስት አይነት ለሰው ጥቅም አለው። ሶስት ለእግዚአብሔር ክብር አለ። ወደ እግዚአብሔር ስንቀርብ አንዳንድ ጊዜ ጃምፕ አርገን ዘለን ቶሎ ብለን ጥያቄያችን ላይ ልመናችን ላይ ነው የምንሄደው። ግን ከዚህ ጸሎት እንደምንረዳው መጀመሪያ ጌታ እንዳደረገው አባታችን ሆይ የሚል ነው የጀመረው። አባት ነው ነው ያላቸው። እንደምታስታውሱት መጽሐፍ ቅዱስ ብሉይ ኪዳን ላይ በፍጹም እግዚአብሔርን አባት አይሉም ነበረ። አምላክ ነው የሚሉት። የአብርሃም አምላክ፣ የይስሐቅ አምላክ፣ አብርሃም አባት አለን፣ ያዕቆብ አባት አለን፣ ሙሴ አባት አለን ይላሉ እንጂ እግዚአብሔርን አባት አይሉም። እዚህ ጋር ግን ጌታ ኢየሱስ መጥቶ ነው አባት ብሎ እግዚአብሔርን ያስተዋወቀው። ስለዚህ አባታችን ሆይ በሉት፣ አባታችሁ ነው፣ አባት ነው የሚለመነው። ጸሎቱ የሚቀርበው ለአባት ነው እንጂ ለአንድ ባለስልጣን፣ ለአንድ ዳኛ፣ አንድ አበዳሪ፣ ለአንድ እንትን አይደለም የምታቀርቡት። የሚቀርበው ጸሎቱ አባትና ልጅ ላለው ሪሌሽንሽፕ ነው። ስለዚህ አባታችን ሆይ በሰማይ የምትኖር፣ አድራሻ አለው ማለት ነው። አድራሻ አለው። ዝም ብለን አይደለም፣ አየር ላይ አይደለም የኛ ጸሎት ሄዶ የሚቀመጠው። አድራሻ አለው፣ በሰማያት የሚኖር አባት ነው ነው የሚላቸው። ስለዚህ ስምህ ይቀደስ። መጀመሪያ እንዴት አድርጎ የጸሎት ይዘቱን ነው የሚያስተምረው። ስምህ ይቀደስ፣ መንግስትህ ትምጣ። ምክንያቱም የእግዚአብሔር መንግስት በመካከላችን ስትሆን ሁሉ ነገር ለእኛ አለን ማለት ነው። እግዚአብሔር መንግስት ውስጥ ያለ ነው ለእኛ ያለው። ለዚህ ነው በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ያድራል። የእግዚአብሔር መንግስት በመካከላችን ስትሆን በጎ ፈቃዱ ሁሉ በመካከላችን ያለው ማለት ነው። ከዛ ከእግዚአብሔር መንግስት ነው የምንወስደው። የእግዚአብሔር ልጆች ስለሆንን መንግስቱም የኛ ነው። መንግስትህ ትምጣ፣ መንግስትህ በመካከላችን ትሁን። ሌላ ቦታ ላይ የእግዚአብሔር መንግስት ጽድቁን ፈልጉ ሁሉ ይጨመርላችኋል። ለምን? የእግዚአብሔር መንግስት ነው መካከላችን መኖሩ። የመልካም ነገር ሁሉ ምንጭ ያለው እዛ ጋ ነው። መንግስቱ በመካከላችን ስትሆን ደህንነት አለ፣ ፈውስ አለ፣ ምሕረት አለ፣ ቸርነት አለ። የእግዚአብሔር የሆነ ሁሉ በጎ ስጦታ እዛ ውስጥ አለ ተካቶ። አንዳንድ ነገር ብቻ አትለምኑ። ዳቦ ስጠኝ፣ ከዛ ስኳር ስጠኝ፣ ከዛ ቅቤ ስጠኝ ወይም ዘይት ስጠኝ እያልክ አንድ ነገር አይደለም። መንግስቱ በመካከላችን ትሁን። የእግዚአብሔር መንግስት በመካከላችን ስትሆን እኛ የእግዚአብሔር መንግስት ነዋሪዎች ነን፣ የእግዚአብሔር ልጆች ነን። የእግዚአብሔር የሆነ ሁሉ የእኛ ነው ማለት ነው። ስለዚህ አስፍቶ ነው የሚያሳያቸው ትንንሽ ነገር። ስለዚህ ዙሪያችሁን ስላለ ነገር አይደለም፣ ትልቁን የእግዚአብሔር መንግስት በመካከላችሁ እንዲሆን ለምኑ ይላቸዋል። የእግዚአብሔር መንግስት መሻት፣ የእግዚአብሔርን ጽድቅ መሻት ማለት ነው። ፍላ የእግዚአብሔር የሆነውን ነገር ሁሉ መሻት፣ እሱ ውስጥ ሁሉ ጥያቄዎቻችን ሁሉ መልስ ስለሚያገኙ ነው። ሌላው ትልቁ ፈቃድህ የሚል አለ። ፈቃድህ በሰማይ እንደሆነች እንደዚሁ በምድር ትሁን። የእግዚአብሔር ፈቃድ በሰማይ በጎ ናት። በጎና መልካም ነው የእግዚአብሔር ፈቃድ። ስለዚህ በዛ በሰማይ ያለ የእግዚአብሔር ፈቃድ በእኛ በዚህ በህይወቴ በምድር በእኔም ህይወት ውስጥ ይሁን ነው። ስለ እኔ ስታስብ ብለን ስናስብ ስለ ራሳችን በሰማይ ያሰብክልኝ ለልጄ ይሄ እስከዚህ ብለህ ያሰብከውና የጨረስከውና የጀመርከውን እሱን በእኔ በምድር ላይ ለእኔም ይሁንልኝ በሉ። ምክንያቱም ከእናንተ ሀሳብ ይልቅ የእግዚአብሔር ሀሳብ ይበልጣል። እናንተ ለራሳችሁ ከምታስቡት ይልቅ እግዚአብሔር ለእናንተ የሚያስበው ይበልጣል። እናንተ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ የሰማይ አባታችሁማ ለሚወዱት እንዴት አብልጦ የተሻለ ነገር አይሰጥም? ስለዚህ ፈቃድ ያንተ ይሁንልኝ። አንዳንድ ሰው ይፈራል የእግዚአብሔር ፈቃድ ይሁን ማለት። ለምን ነው የሚለው? አይሆንም የሚለው ይመስለዋል። አይሆንም። እኔ ደግሞ ምን እንደምል ታውቃላችሁ? ጌታ ሆይ ያንተ ፈቃድ ካልሆነ እኔም አልፈልገውም ነው የሚለው። አንተ የሌለህበት እኔም አልገኝ ነው የምለው። አንተ የማትፈልገው እኔም ይቅርብኝ ነው የምለው። ለምን? እግዚአብሔር ያልፈለገው ለእኔም አያስፈልገኝም፣ ለእኛም አያስፈልገንም። ግን የእግዚአብሔር ፈቃድ በጎ ሀሳቡ በህይወታችን ሲሆን ያ መልካምና በጎ ደስ የሚያሰኝ ስለሆነ ነው። ስለዚህ ሶስቱ ለእግዚአብሔር ክብር፣ ሶስቱ ደግሞ ለሰው ጥቅም ነው። ስለዚህ የዕለት እንጀራችንን ስጠን በሉት። እንጀራ ስለ እንጀራ ብቻ አይደለም፣ የዕለት የሚያስፈልጋችሁን በሙሉ ማለት ነው። እንደየሀገሩ እንደየኑሯችን፣ ለምሳሌ አሜሪካን ሀገር ውስጥ የሚኖር መኪናም ኢምፖርታንት ነው። እንትን ቅንጦት አይደለም፣ አስፈላጊ እንደ እግር እንደ ጫማ ነው። ስለዚህ የሚያስፈልጋችሁን ባላችሁበት ሁኔታ ያስፈልገኛል የምትሉትን በሙሉ የዕለት ምግባችንን መጠየቅ እንችላለን። ፈቃድ አለ፣ እግዚአብሔር ፈቃድ ክርስቶስ ራሱን ያስተማረን። ለምኑ ነው። አትለምኑምና አትቀበሉ። እስከ ዛሬ እንደውም ምንም አልለመናችሁም ይላቸዋል ደቀ መዛሙርቱን። ለምን አትለምኑም? ለምን አትለምኑም? ለምኑ፣ ይሰጣችኋል። ስለዚህ ለምኑ ነው እግዚአብሔር ፈቃድ እንድንለምን እንድንጠይቀው ነው። የዕለት ምግባችን የሚያስፈልገን ሁሉ እኛ ያስፈልገናል ያልነውን ለሌላው ሰው አይደለም፣ እኛ ያስፈልገናል የምንለውን ሁሉ ከመጨነቅ ይልቅ መለመን እንድንለምን ነው የእግዚአብሔር ቃል የሚያስተምረን። እዚህ ጋር ይቅር የበደሉንን ይቅር እንደምንል ይቅር በለን የሚል አለ። እውነት ነው። ክርስቶስ ኢየሱስ በመስቀል ላይ አሁን ስለሞተ እና ደሙ ስለፈሰተ ይቅርታን ያገኘ ነው። የበደሉን ይቅር ስላልን ሳይሆን ክርስቶስ ኢየሱስ በመስቀል ላይ በከፈለልን ዕዳ ይቅር ተብለናል። ግን ይቅር ማለት አሁንም አለብን። ለምንድነው ይቅር የምንለው? እኛ ይቅር የተባልን ስለሆነ። አለቀ። በጣም ሲምፕል ነው። ሰው ሊከፍለን አይችልም። ሊከፍለን ስለማይችል ይቅር ማለት አለብን። ለምን? እኛ ራሳችን በደለኞች ሆነን ክርስቶስ እንዲሁ በነፃ ይቅር ስላለን ሌሎችን ይቅር ማለት ምርጫ አይደለም፣ ይቅር ማለት አለብን። ይሄ በይቅርታ ህይወት ውስጥ በዚህ ህይወት ውስጥ ስንለማመደው ምንድን ነው? ይቅር በምንልበት ጊዜ ለእኛ ነው መልካምነቱ፣ እኛ ላይ ነው የሚሰራው፣ እኛ ላይ ነው ይቅር ስንል ስንተው፣ በደልን መቁጠር ስናቆም ለእኛ ነው ጤነኛ ህይወትን የሚሰጠን፣ ጤነኛ ግንኙነትን ከእግዚአብሔር ጋር የሚሰጠን እኛን ስለሆነ ነው። ስንተው ውስጣችን ንጹህ ስለሚያደርገው ነው። ይቅር ማለት ምርጫ የለውም፣ በጎ ስለሆነ እግዚአብሔር የሚፈልገው ይቅር እንድንል ነው። ጠላቶቻችንን እንድንወድ የሚረግሙንን እንድንባረክ ነው የሚፈልገው እግዚአብሔር። ለምንድን ነው? ለእኛ መልካም ስለሆነ። እስቲ ሰውን ጥሉና ሞክሩት ምን ያህል በሽታ እንደሆነ። የተጠላው ሰው አይደለም በሽታው፣ እኛ ውስጥ ነው በሽታ የሚመጣብን። አሁንም ሳይንቲስቶች እንደሚሉት ብዙ ሰዎች በሽታቸው ከስትረስ በበሽታ ይሄ ጋስትራይክ ምን ብዙ አይነት በሽታዎች የሚመጡት ጥላቻ፣ ቂም፣ በቀል ሰው በውስጡ ስለሚይዝ ነው። ተበደልኩ፣ ተገፋሁ፣ ተጨቆንኩ እንደዚህ ብሎ ስለሚቆጥር፣ በደልን ስለሚቆጥር ተጎጂው ያ ሰው ነው። በውስጡ መራራ ነገር በውስጡ ይዞ ብዙ በሽታዎች ብዙ አይነት በሽታዎች በውስጡ እንዲያስተናግድ ይሆናል። ስለዚህ እግዚአብሔር ቃል ግን እንድንለቅ ነው፣ እንድንፈታ፣ እንድንለቅ ነው። ይቅር ተብለናልና ይቅር ይቅር ስንባል ምንም ነገር ተቆጥሮ አይደለም ይቅር የተባል ነው እንዲሁ ነው ይቅር የተባል ነው። ስለዚህ ሌላውንም ይቅር ማለት ይሄ ስለሆነ ነው። ለራሳችን ጤነኛ ከእግዚአብሔር ጋር ላለኝ ግንኙነት ጤነኛ ስለሆነ ይቅር እንድንል እንድንተው ፎርጊቭ እንድናረግ። ፎርጊቭ ስናረግ ፎርጌት ማድረግ ይመጣል። ቀላል አይደለም። አዘ ፕሮሰስ በሂደት ነው ይቅርታ ስናረግ ይቅር መርሳት የሚመጣው። እውነት ነው። ፎርጌት እና ፎርጊቭነስ የተለያየ ነው። እና ፎርጊቭነስ ነው ፎርጌት ማድረግን የሚያመጣው። አለበለዚያ የመጀመሪያው ካልቀደም ይቅር ማለት መተውን ካልተማርን መርሳት አይመጣም። ሁልጊዜ ስታክ አድርጎ ጭንቅላታችን ውስጥ ህይወታችን ያጫጨዋል፣ ባዘር ያደርጋል፣ ያጫጫል። ስለዚህ ይቅር ማለት ነፍስን መንፈስን የሚያጸዳና ንጹህ የሚያደርግ ውስጥን የሚያለመልም ነገር ስለሆነ እዚህ ጸሎት ውስጥ ከእለት ምግቡ ቀጥሎ ገብቷል ማለት ነው። ምክንያቱም የሰው ልጅ በእለት ኑሯችን የእለት ምግብ በፍለጋ ብዙ እንትናችን፣ ጸባችን፣ ከሰው ጋር የምንገጫጭበት መንገዶች እዚሁ አካባቢ ስለሚሆኑ ነው። ከእለት ከእለት ካለው ኑሯችን ጋር የተያያዘ ነው ከሰዎች ጋርም ያለን ችግር። ለዚህ ነው እሱ ጋር ተካኮ የዕለት ምግባችሁን ከእግዚአብሔር ጠይቁ። እግዚአብሔር የሚያስፈልጋችሁን ይሰጣል። በዛው ደግሞ ይቅር በሉ፣ ይቅር በሉ። እናንተ የእግዚአብሔር ልጆች ስለሆናችሁ ይቅር የተባላችሁ ስለሆነ ይቅር በሉ። ክፉን መቃወም፣ ክፉን መቃወም የክርስቲያን አንዱ የጸሎቱ አቋም መሆን አለበት። ክፉን በመቃወም ለምን ዲያብሎስን ተቃወሙት ተብለናል። ተቃወሙት ከእናንተ ይሸሻል፣ ወደ እግዚአብሔር ቅረቡ፣ እግዚአብሔር ወደ እናንተ ይቀርባል ተብለናል። ማንኛውንም የዲያብሎስን ስራ ሴንስ ስናደርግ በጌታ በኢየሱስ ስም መቃወም አለብን። ሁልጊዜ ክፋትን ማሰር መቃወም አለብን ማለት ነው። ከእግዚአብሔር ዘንድ ያለው በረከታችን ወደ እኛ ቀጥታ እንዲመጣ፣ ከሰዎች ጋራም ጥሩ የሆነ ግንኙነት እንዲኖረን ክፉን መቃወም። ብዙ ጊዜ ከሰዎች ጀርባም የሚሰለጠን አጋንንት ነው። ሰዎች በራሳቸው ክፉ አይደሉም። ሰዎች በራሳቸው መጥፎዎች አይደሉም። ግን ከጀርባቸው አንዳንዴ አጋንንት እየሰለጠነ ነው ክፉ እንዲሆኑ የሚያደርጋቸው። ስለዚህ ቀድመን እኛ የነቃን እንደውም ያንን አጋንንት ክፉን እንድንቃወም፣ ክፉን እንድናስለቅቅ፣ ሰዎችን ከክፉ ነፃ አድርገን እንድናወጣ የእግዚአብሔር ቃል ይፈልጋል፣ ጌታ ይፈልጋል። ስለዚህ በዚህ አይነት አባት መሆኑን አድራሻ እንዳለው አውቀን ጸሎታችን በምስጋና በስግደት በንስሐና በልመና በምልጃ የሚሆን እንዲሆን ይሄ ጸሎት ያጠቃልላል። ጸሎት ብሎ እዚህ ጌታችን ያስተማረው ምስጋና አለበት፣ ስግደት አለበት፣ ንስሐ አለበት፣ ልመና አለበት፣ ምልጃ አለበት። በመጨረሻ የዘጋው እንደ ሳንዱች አድርጎ በምስጋና ነው። ክብርም ኃይልም ለዘላለሙ ለአንተ ይሁን ብሎ ነው የዘጋው። እግዚአብሔር ሁልጊዜ መወደስ መቀደስ አለበት። ማንኛውንም ጥያቄያችንን ጠይቀን አቅርበን አመስግነን መነሳት ነው ያለብን። ከዛ በኋላ ጥለን ስለተነሳን ማሰብ የለብንም፣ መጨነቅ የለብንም ማለት ነው። ጸሎታችን እንዴት እንጸልይ? ጸሎትን እንዴት ነው የምናቀርበው ወደ እግዚአብሔር? የመጀመሪያው በእምነት መሆን አለበት። ጸሎት ያለ እምነት ወደ እግዚአብሔር ሊደርስ አይችልም። የመጀመሪያ የምናቀርበው ጸሎት በእምነት ነው። ዕብራውያን 11:6 ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ወደ እግዚአብሔር የሚደርስ እግዚአብሔር እንዳለ ለሚፈልጉት ዋጋ እንዲሰጥ ያምን ዘንድ ያስፈልገዋል። የሚጸልይ ሰው በመጀመሪያ እግዚአብሔርን ማመን አለበት። እግዚአብሔር መኖሩን ማመን አለበት ነው የሚለው እዚህ ጋር። እኛ ሁላችንም አምናለሁኝ በዚህ ሩም ውስጥ ያለን ክርስቶስ ኢየሱስን ተቀብለን የጌታ ልጆች ነን። ስለዚህ በእምነት ነው የምንጸልየው ጸሎታችንን። እግዚአብሔር እንደሚሰማን፣ እንደሚያደርግልን፣ እንደሚመልስልን አምነን መጸለይ ያለብን ዕብራውያን 11:6። ሌላው በኢየሱስ ክርስቶስ ስም ነው የምንጸልየው ጸሎታችን ወደ እግዚአብሔር እንዲቀርብ። የጸሎታችን መክፈቻ የጌታ የኢየሱስ ክርስቶስ ስም ነው። ምክንያቱም ይሄ ስም በፊልጵስዩስ 2:10 እንደሚነግረን ይሄ ስም በሰማይ በምድር ከምድር በታች ሁሉ ለዚህ ስም ይንበረከካሉ፣ ይሰግዱለታል። ስልጣናትን ኃይላትን ገፎ በአብ ቀኝ ስለተቀመጠ በዚህ በጌታ በኢየሱስ ክርስቶስ ስም ነው ሰማያት የሚከፈቱት። ወደ እግዚአብሔር የምንቀርብበት ጸሎታችን የሚሰማው በጌታ በኢየሱስ ክርስቶስ ስም ነው። አንድ አሁን የምናስታውስ ከሆነ በብሉይ ኪዳን ዳንኤል ላይ ዳንኤልን 21 ሲጾም ሲጸልይ ጸሎቱን ከልክለው ነበር መናፍስት። ነገር ግን ገብርኤልና ሚካኤል መጥተው ያን ጸሎቱን ተዋክተው እንዳሸነፉለትና እንደወሰዱለት ይናገራሉ። አሁን እኛ እንደዚህ አይነት ስልጣናትና ኃይላት ጸሎታችን የሚከለክሉበት ኃይል የላቸውም። ለምን? ክርስቶስ ኢየሱስ ስልጣናትን ኃይላትን ገፎ በአብ ቀኝ ስለተቀመጠ በኢየሱስ ክርስቶስ ስም ያለምንም መከልከል በኢየሱስ ስም ስንጸልይ ጸሎታችን ቀጥታ ወደ እግዚአብሔር ጸባዖት ይደርሳል። ስለዚህ የምንጸልየው ጸሎታችንን በጌታ በኢየሱስ ክርስቶስ ስም ነው። በጌታችን ሁሉ በኢየሱስ ክርስቶስ ስም ሁሉ ነገር ስለሚንበረከክለት ስለተገዛለት እና ስለሚገዛለት ነው። ዮሐንስ ወንጌል 14:13 እንደዚህ ይላል፣ አብ ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ አደርገዋለሁ። ማናቸውም ነገር በስሜ ብትለምኑ እኔ አደርገዋለሁ። ጌታ ነው እንደዚህ ያለው። ጌታ ኢየሱስ ነው እንደዚህ ያለው። ምንድን ነው የሚለው? አብ ስለ ወልድ እንዲከብር በስሜ የምትለምኑትን ሁሉ እኔ አደርገዋለሁ። ማናቸውም ነገር በስሜ ለምኑ እኔ አደርገዋለሁ። ማናቸውንም ነገር በማቴዎስ 7:7-11 በማቴዎስ 7:7-11 እንደዚህ ይላል፣ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያን አንኳኩ ይከፈታል፣ የሚለምን ይቀበላል፣ የሚፈልግ ያገኛል፣ መዝጊያን ለሚያንኳኳ ይከፈታል። ወይስ ከእናንተ ልጁ እንጀራ ቢለምነው ድንጋይ የሚሰጠው ከእናንተ ማን ነው? አሳ ቢለምነው እባብ ይሰጠዋልን? እንኪያስ እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ በሰማያት ያለው አባታችሁ ለሚለምኑት እንዴት አብልጦ መልካም ነገርን አይሰጣቸውም? ጌታ ኢየሱስ ነው ይህንንም ያለው። ሁልጊዜ በሰማያት የሚል ይጠቅሳል። ባለፈውም በሰማያት የምትኖር አባታችን ሆይ፣ እግዚአብሔር በታላቅ ዙፋን ላይ የተቀመጠ አምላክ ነው። ለምኑት ይሰጣችኋል፣ ፈልጉ ታገኛላችሁ፣ መዝጊያ አንኳኩ ይከፈትላችኋል፣ የሚለምን ይቀበላል። ስለዚህ ለምኑ። አልለመናችሁም እስካሁን? ለምኑ። እስቲ ተመልከቱ፣ ከእናንተ ከአንዳችሁ ልጃችሁ እንጀራ ቢለምናችሁ ድንጋይ ትሰጡታላችሁ ወይ? ወይስ እንቁላል ቢጠይቃችሁ ጊንጥ ማለት እባብ ትሰጡታላችሁ ወይ? እንግዲያው እናንተ ክፉዎች ሆናችሁ እንኳን ለልጆቻችሁ መልካም ስጦታ መስጠት ካወቃችሁ የሰማይ አባታችሁ ለሚለምኑት እንዴት አብዝቶ አይሰጣቸውም? ለሚለምኑት እንዴት አብልጦ አይሰጣቸውም? ለምኑ ይሰጣችኋል። ታዲያ ምንድን ነው ችግሩ? እንለምናለን አይደለም? ግን በእምነት ለምኑ። እንደሚያደርግ አውቃችሁ ለምኑ። ሁሉ እንዳለው አውቃችሁ ለምኑት። ለምኑት ይሰጣችኋል። ሌላው ጸሎታችንን እንደ እግዚአብሔር ፈቃድ ማቅረብ አለብን። እንደ እግዚአብሔር ፈቃድ መጸለይ አለብን። 1 ዮሐንስ 5:13 ለምኑ ይሰጣችኋልን ብንባል አንኳኩም ይከፈታል ብንባል እንደ እግዚአብሔር ፈቃድ ደግሞ መለመን አለብን። እንግዲህ ስንለምን እንቀበላለን ብለን ክፉዎችን ነገሮች ሁሉ አንለምንም። የምንለምነው እንደ እግዚአብሔር ባህሪ የሆነውን ነው። እግዚአብሔር ጸሎትን የሚሰማው እንደ ባህሪው ነው። ከባህሪው ውጪ ጸሎት አይሰማም። ባህሪው የሆነውን ነው የሚሰማው። እግዚአብሔር ፍቅር ነው። እግዚአብሔር ንጹህ ነው። እግዚአብሔር ቅዱስ ነው። እግዚአብሔር ሰላም ነው። እግዚአብሔር መልካም ነው። የባህሪውን ነው እግዚአብሔር ባህሪውን ነው የሚሰማው። የሚመልሰውም እንደ ባህሪው ነው። ስለዚህ እንደ እግዚአብሔር ፈቃድ መጸለይ መለማመድ አለብን ማለት ነው። ምንም ችግር የለውም። የምንለምነውን ሁሉ እንቀበላለን። ግን እንደ ቃሉ እንደ ፈቃዱ መጸለይ አለብን። አንደኛ ዮሐንስ 5:13 እንደዚህ ይላል፣ በእርሱ ዘንድ ያለን ድፍረት ይሄ ነው፣ እንደ ፈቃዱ አንዳች ብንለምን ይሰማናል። የምንለምነውን ሁሉ እንደሰማን ብናቅ እንደተቀበልን ደግሞ እናውቃለን። ዮሐንስ እንደዚህ ነው የሚለው፣ እንደ ፈቃዱ አንዳች ብንለምን ይሰማናል፣ ደግሞ እንደሰማን ብናቅ እንቀበላለን። እንደ ፈቃዱ መለመን፣ የለመነው እንደ ሰማን ማወቅ፣ ካወቅን እንደ ተቀበልን እናውቃለን። ይሆናል። እንደ ፈቃዱ የሆነ ጸሎት አይወድቅም። ይመጣል፣ ይመለሳል፣ ጊዜውን ጠብቆ ይመለሳል። ሮሜ 12 ታዲያ እንዴት ፈቃዱን እንዴት አውቃለሁ እንል ይሆናል። ሮሜ 12:2 እንደዚህ ይላል፣ የእግዚአብሔር ፈቃድ በጎና ደስ የሚያሰኝ ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ። የእግዚአብሔር ፈቃድ እንዴት አውቃለሁ? የእግዚአብሔር ፈቃድ ፍጹምና በጎ የሆነ ነው። ምን እንደሆነ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አይመስልም። የእግዚአብሔር ፈቃድ ፍጹምና በጎ ነው፣ ለአእምሮ የሚመች ነው የእግዚአብሔር ፈቃድ። አንድ ጎረቤት ነበሩኝ ድሮ፣ ጎረቤታችን ልጆኜ ማለት ነው፣ ኢትዮጵያ እና ሁልጊዜ ጸበል ውሃ ማን ነው ያስቀምጡና ዳዊት እየደገሙ ይጸልያሉ። በጾም ነው ደግሞ፣ በጾም በጸሎት ይጸልያሉ። አይበሉም፣ አይጠጡም። ጠዋት እየጸለዩ ነው የሚያደርጉት እና ያን ውሃው ላይ ከደገሙ በኋላ ይራገማሉ። ጎረቤት ከእሳቸው አጥር አለ እና ድሮ ማለት ነው ድሮ እንትን መሬት ወስዶብኛል ብለው እንትን ያደርጋሉ፣ ኮምፕሌን ያደርጋሉ እና ያ ሰው እንዲሞት ያንን የጸለዩበትን ጸሎት ይወስዱና እኔ አይሪሜምበር በጣም ትዝ ይለኛል፣ ይወስዱና እዛ አጥሩ ላይ ይረጫሉ ሰውየው እንዲሞት። ግን እኔ ማውቀው እሳቸው ሞቱ፣ ቶሎ ሞቱ። ሰውየው ግን እኔ እስከወጣ በህይወት ነበሩ። ክፉ ነገር እግዚአብሔር አይሰማም። እግዚአብሔር የበጎ ነገር ምንጭ ነው። የበጎ ነገር የስጦታ ሁሉ ምንጭ ነው። ክፉ ነገር እነዚህ ግደልልኝ፣ እንዲህ አድርግልኝ፣ አጥቃልኝ፣ ጣልልኝ ብሎ የክፋትን ነገር አይሰማም እግዚአብሔር። እግዚአብሔር የቅናትንም ነገር አይሰማም። በቅናትም የምንጸልየውን ጸሎት አይሰማም። የሚሰማው ቅንና ንጹህ የሆነውን የእግዚአብሔርን ፈቃድ ምን መሆኑን አውቀን ስንጸልይ እግዚአብሔር ይሰማናል። ጸሎታችን በአንድ ጊዜ ይመለሳል። ሮሜ 8:28 እንደዚህ ይለናል፣ እግዚአብሔር ለሚወዱ እንደ ሀሳቡ ለተጠሩ ነገር ሁሉ ለበጎ ነው። ስለዚህ እንደ ፈቃዱ ብንጸልይ በቃ ፈቃዱ ሁሉ ለበጎ ነው። ምንም እግዚአብሔር በጎ ያልሆነ ፈቃድ በእኛ ላይ የለውም። በጎ ፈቃድ ነው ያለው። ምንም ነገሮች እንኳን ክፉዎች እንኳን ደጎቹም ተደራርበው ነው ለበጎ የሚሆኑት ለእኛ። ስለዚህ ነገሮች ሁልጊዜ ለበጎ ይደረጉልናል። ግን ጸሎታችን እንደ ፈቃዱ መሆኑን ቼክ ማድረግ አለብን። ስንጸልይ በጎ ነው ወይ? በእርሱ ዘንድ ያለን ድፍረት ነው እኮ የሚለን ዮሐንስ። ድፍረታችን የለመነውን እንደተቀበልን ብናቅ ይሰማናል። ነገር ግን የእግዚአብሔር ፈቃድ በጎና ደስ የሚያሰኝ ነው፣ ለአእምሮ የሚመች ነው። ፍጹም የሆነውን ነገር ምን እንደሆነ ፈትናችሁ ታውቁ ዘንድ በአእምሯችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። እንደ ዓለም ሰዎች አይደለም። ዓለም ሰዎች ከአንዱ ለመብለጥ ከአንደኛው ለመሻል በጣም ፉክክር በህይወታቸው በፉክክር የሚኖሩ ሰዎች አሉ። እኛ እንደዛ አይነት ህይወት ውስጥ መግባት የለብንም። ያ ቁማር ነው። የቁማር ህይወት እግዚአብሔር እኛ እንድንኖር አይፈልግም። እኛ ረክተን ሪዝ እንትን አድርገን በዚህ ምድር ላይ ረክተን ሰላም ይዘን እንድንኖር ሌሎች እኛን እንዲያዩ ነው የሚፈልገው። ግን ከበጎ ነገር አይጎልብንም። በጎ ነገር ሁሉ ያጠግበናል። የእግዚአብሔር የሆነ ሁሉ የእኛ ነው። አስታውሳላችሁ፣ ያ የጠፋው ልጅ ሄዶ ቤት የነበረው ልጅ አባትየው ምንድን ነው ያለው? ለእኔ አንድ ቀን እንኳን እንደዚህ አድርገህልኝ አታውቅም ሲለው፣ እንዲህ የእኔ እኮ የሆነው ያንተ ነው። የእኔ እኮ የሆነው ያንተ ነው። የእግዚአብሔር የሆነ ሁሉ የእኛ ነው። ግን በበጎ መንገድ እየጠየቅን እንድናገኝ እግዚአብሔር ይፈልጋል። ሌላው በመንፈስ ቅዱስ እርዳታ መጸለይ። ለዚህ ይሄ መንፈስ ቅዱስ እርዳታ ይሄንን ስጋዊውና መንፈሳዊውን ለጥሎ ያወጣልናል። የስጋ የሆነውን የዓለም የሆነውን ነገር ነጥሎ ያወጣልናል በመንፈስ ቅዱስ እርዳታ መጸለይ። በኤፌሶን 6:18 እንደዚህ ይላል፣ በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። በጸሎትና በልመና ሁሉ ዘወትር በመንፈስ ጸልዩ። በጸሎት በምልመና ሁሉ ዘወትር በመንፈስ ቅዱስ ኃይል ጸልዩ። ሮሜ 8:26 ላይ እንደሱ ይላል። ሮሜ 6:26 እንዲሁ ደግሞ መንፈስ ድካማችንን ያግዛል። እንዴት እንድንጸልይ እንዲገባን አናውቅም። ነገር ግን መንፈስ ራሱ በማይነገር መቃተት ይማልድልናል። ልብንም የሚመረምረውን የመንፈስን ሐሳብ ምን እንደሆነ ያውቃል። እንደ እግዚአብሔር ፈቃድ ስለ ቅዱሳን ይማልዳል። ማ መንፈስ እውነት ነው። ይሄን ትምህርት ሲያስተምሩ ከልሳን ጋር አድርገው ያስተምሩታል። ግን መጽሐፍ ቅዱስ እንደሚናገር በመንፈስ ቅዱስ በውስጣችን የሚኖረው የእግዚአብሔር መንፈስ አንድ አማኝ ከዳነ ጊዜ ጀምሮ የክርስቶስ ኢየሱስ ደም የፈሰሰለት ለሱ መሆኑን ኃጢአቱ በዛ ደም ከታጠበ በኋላ የእግዚአብሔር መንፈስ ማደሪያ ይሆናል። የመንፈስ ቅዱስ ማደሪያ ይሆናል። ስለዚህ ጌታ መንፈስ በሁላችን ውስጥ አለ። ከዳንበት ጊዜ ጀምሮ የጌታ መንፈስ በውስጣችን አለ። ክርስቶስን እንድንመስል ቃሉን በየቀኑ የሚቀድሰን በቃሉና በመንፈስ ቅዱስ እየተቀደሰን ነው የምንኖረው። ስለዚህ ያ የጌታ መንፈስ እንዴት እንደምንጸልይ ከጠየቀ ነው ያስተምረናል። እውቀት እኮ ስለሌለ ነው፣ ጠይቀን ስለማናቅ ነው እንጂ። ስንት ሰው ነው እስቲ ከመጸለዩ በፊት ጌታ መንፈስ ቅዱስ ሆይ እስቲ እኔ መጸለይ አላቅም እንዴት እንደምጸልይ አስተምረኝ ብሎ የሚጠይቅ ሰው? እኔ ብዙ ጊዜ ምንድን ነው የማደርገው፣ ሴት በጣም የከበደኝ ጸሎት ርዕስ ላይ ነው እንደሱ የማደርገው። ከአቅሜ በላይ የሆኑ እና የፈራኋቸው ርዕሶች ሲመጡብኝ፣ በአንድ ሰው ሲታመምብኝ ወይም የሆነ ክፉ ነገር ስሰማ፣ ወይኔ የጌታ መንፈስ ቅዱስ አንተ ጸልይልኝ፣ እኔ ለአንተ ይህን ርዕሴን ሰጥቻለሁ፣ ለሌላ ሰው መስጠት አልችልም፣ ይሄንን ለሰው የምሰጠው ማምነው የለኝም፣ አንተን አምናሃለሁ፣ ለአንተ ሰጥቻለሁ፣ ጌታ ሆይ ጸልይልኝ፣ ቃትልኝ እላለሁ። እና እኔው ነኝ ግን የምጸልየው፣ ልክ እንደሱ ስል በማላቀው ኃይል እሞላለሁ። በጣም እስከሚደንቀኝ ድረስ ካፌ የሚወጣውን ቃል ይገርመኛል። ለራሴ ልለው የማልችለውን በስጋዬ ደፍሬ የማልለውን ነገር ስለው ራሴን አገኘዋለሁ። ስለዚህ የእግዚአብሔር መንፈስ መጠየቅ እርዳታ ለጸሎታችን ሲ በተለይ ነገሮች ሲከብዱን፣ ችግር ሲሆንብን፣ መለየት ሲያቅተን፣ ምን ላርግ፣ ይሄን ላርግ፣ ያን ላርግ፣ በዚህ በኩል ልሂድ፣ በዚህ በኩል ልሂድ፣ መንታ መንገድ ላይ ስንቆም በሀሳባችን ማለት ነው የምናደርገው ሲጠፋል፣ ለእግዚአብሔር መንፈስ ቅዱስ እንስጠው። ትክክለኛውን ጸሎት እንደ እግዚአብሔር ፈቃድ የሆነውን ጸሎት ያስተምረናል፣ ያሳየናል፣ መንገዱን ይመራናል መንገዱን። ሌላ ይሁዳም እንደሱ ይላል። ይሁዳ 1 ምዕራፍ ነው ያለው። ቁጥር 20 ላይ በመንፈስ ቅዱስ እየጸለያችሁ ይላል። ሐዋርያት ያስተምራሉ በመንፈስ ቅዱስ ስለመጸለይ። ሐዋርያ ጳውሎስም እንደዚሁ ራሳቸው ሐዋርያት በመንፈስ ቅዱስ ሙላት ነው የሚጸልዩት የነበረው። በጸሎትና በመንፈስ ቅዱስ ነው የሚተጉት። ስለዚህ ጸሎት ያለ መንፈስ ቅዱስ አይደለም፣ ብቻውን አይደለም። አዲስ ኪዳን አማኝ ብቻውን እንዲጸልይ አይደለም፣ በመንፈስ ቅዱስ ኃይል እንዲጸልይ ነው፣ በውስጡ በሚኖረው በእግዚአብሔር መንፈስ። ምክንያቱም የእግዚአብሔር መንፈስ የእግዚአብሔርን ፈቃድ ያውቃል። እሱ እግዚአብሔር ስለሆነ የእግዚአብሔርን ሀሳብ ያውቃል። እግዚአብሔር ለእኛ ያለውን ዓላማ ያውቃል። ስለዚህ ጌታ መንፈስ ቅዱስ ሆይ እርዳኝ፣ ጸልይልኝ፣ ጸሎት ርዕሴን የውል ከፈለክ ለውጠው ማለት እንችላለን። በነገር ሁሉ መጸለይ፣ ሌላው አምስተኛው በነገር ሁሉ መጸለይ እንችላለን አለብንም። በነገር ሁሉ ይሄኛው ደግሞ አይጸለይበትም፣ ይሄኛው ይሻላል የምንለው ነገር የለም። በነገር ሁሉ እንድንጸልይ የእግዚአብሔር ቃል ያስተምረናል።
ኢየሱስ ምዕራፍ 4:6
እንደዚህ ይላል፣ ጌታ ቅርብ ነው በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ነገር አትጨነቁ። መጨነቅ የእምነት ነቀርሳ ነው። የሚጨነቅ ሰው የሚፈራ ሰው ነው። የሚፈራ ሰው እግዚአብሔርን ደስ አያሰኘውም። መጨነቅ እምነታችን ነቀርሳ ነው። ስለዚህ በጌታ ቅርብ ነው ነው የሚለው ከላይ። በመጀመሪያ ደረጃ ጌታ ቅርብ ነው። ሩቅ መስሎ አንዳንዴ ችግር ላይ ስንሆን ጌታ ሩቅ ይመስላል። በሰማያት ስለተባልን ሩቅ ነው የምናደርገው፣ ግን እግዚአብሔር እዚህ ነው፣ በመካከላችን ነው ያለው። አማኑኤል በክርስቶስ በኩል በመንፈስ ቅዱስ ይኸው በውስጣችን ስለሚኖር እግዚአብሔር በመካከላችን ነው፣ ቅርብ ነው እግዚአብሔር ያለው። ስለዚህ በነገር ሁሉ በጸሎትና በምልጃ ከምስጋና ጋራ በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች ነገር አትጨነቁ። አንዳች ማለት አንዳች፣ አይ በዚህ ነገር ተጨነቁ፣ በዚህ ነገር አትጨነቁ የለም። በአንዳች ነገር እንዳትጨነቁ ግን ልመናችሁን አስታውቁ፣ ማስታወቅ ነው የሚለው። 1 ጴጥሮስ 5:7 ላይም 1 ጴጥሮስ 5:7 እንደዚህ ይላል፣ እርሱ ስለ እናንተ ያስባልና የሚያስጨንቃችሁን በሙሉ እርሱ ላይ ጣሉት። ጣሉት ማለት ጣሉት፣ በቃ ውልቅ አድርጋችሁ ጣሉት። የሚያስጨንቃችሁ በሙሉ ምናን ነው በዚህ ምድር ላይ ስንኖር የሚያስጨንቀን ነገር ብዛቱ እንጨነቅ ብለን ከከፈትንለት በር ከተከፈተለት ቤቱን ይሞላል ጭንቀት። ስለዚህ አትክፈቱ በሩን ነው። በሩን አትክፈቱ ለጭንቀት። ለሰይጣን በር አትክፈቱለት። በመጨነቅ ወደ ቤት ገብቶ እንዲያስፈራራችሁ እንዲያስጨንቃችሁ አትክፈቱለት። ከዛ ይልቅ የሚያስጨንቃችሁን በርሱ ላይ ጣሉት። በማ በክርስቶስ ኢየሱስ እሱ የሚለው ክርስቶስን ነው። በርሱ ላይ ጣሉት። እርሱ ስለናንተ ያደርጋልና እርሱ ስለናንተ ያስባልና ነው የሚለው። የሚያስብልን እኛ ደርሶ ሐሳቢ መሆን የለብንም ማለት ነው። የሚያስብልን ጌታ ስላለ አንዳንድ ጊዜ እንደሱ ሆነን ነው ራሳችንን የምናገኘው። ለልጆቻችን እኛ ደርሶ ሐሳቢ እሱ ያያል፣ እሱ ይሰማል፣ እሱ ያውቃል፣ እሱ ይችላል። እኛ እናይም፣ እኛ እንሰማ፣ እኛ እናቅ አንችል። ስለዚህ የቱ ይሻላል? ለሚያይ፣ ለሚሰማ፣ ለሚያውቅ፣ ለሚችል አምላክ መተው ወይስ የማናይ፣ የማናቅ፣ የማንሰማና ማንችል ግን መጨነቅ ብቻ ያለን? አንድ ወንጌላዊ ገብሩ የሚባል አለ። አይ ቲንክ ብዙዎች አሽታቆት ይሆናል። አንድ ጊዜ ሲናገር የሰማሁት አንድ ሰው አለ መጣ ወደ ቤቴ እና አንድ ጸልይለት መጣና እባክህ ወንድም ገብሩ ጸልይልኝ፣ አንድ ሰው ገንዘቤን ይዞት ለቢዝነስ ብሎ ወደ 100,000 ብር አካባቢ ነው ይዞብኝ ጠፋ እና ጸልይልኝ ምናምን አለኝ አለ። ኦኬ እና እንጸልያለን፣ እግዚአብሔር ይሰማል። ይሄን ሰው አእምሮውን ለውጦት ብርህን ይዞ እንዲመጣ ወደ እግዚአብሔር እንጮሃለን ብየው ተንበረከከን አለ። ብቻ ተንበርክከን አንድ ሶስት ይሆናል አለ። እየተነሳ በር ከፍቶ ይወጣል፣ ይመጣል፣ እንደገና ይንበረከካል፣ እንደገና ይወጣል፣ ይመጣል፣ ይንበረከካል አለ። በመጨረሻ ተነስቼ ቁጭ ብዬ ጠበኩታል። ምንድን ነው እንዴ ወንድም ገብሩ ምን ሆነ አለ። ምንድን ነው የተቀመጥከው? ጸልይ እንጂ አለ። ነው ወይ እንጨነቅ ወይ እንጸልይ፣ ሁለት ነገር አይሄድም አልኩት አለ። ዳትስ ትሩ፣ እውነት ነው። መጨነቅና መጸለይ የተለያዩ ነገሮች ናቸው። የምንጨነቅ ከሆነ ኢሚዲየትሊ አስቡት፣ ጸሎታችን ተይዟል፣ በፍጹም አይመጣም። ስለዚህ ከመጨነቅ ይልቅ እግዚአብሔር ፊት ነገራችን አስቀምጠን አንተ ትችላለህ፣ አንተ ታውቃለህ፣ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው፣ ኢየሱስ ጌታ ነው። እኛም አርፈን ነው የምናሳርፈው። ሌሎችን ሰዎች ማሳረፍ ምንችለው እኛ ስናርፍ ነው። ያላረፈ ሰው ማሳረፍ አይችልም። ስለዚህ በማመን ነው እረፍት ያለው። ያላመኑት ይላል እኮ በምድረ በዳ እንደዛ ተንከራተው ቀርተዋል፣ ወደ እረፍቱ ሳይገቡ ቀሩ ባለማመን ምክንያት ይላል ዕብራውያን። ያለማመን እረፍት ውስጥ አይከትም። ያለማመን በበረሃ የሚያዞር ነገር ነው አለማመን። አለማመን ጭንቀት ያመጣል። አለማመን ፍርሃት ያመጣል። አለማመን ብዙ በሽታዎችን ያመጣል። ስለዚህ በእምነት በነገሮችን ሁሉ ለጌታ በመተው ክርስቲያን መጸለይ እንዳለበት መጽሐፍ ቅዱስ ያስተምራል። ሌላው ስድስተኛ ለሰው ሁሉ መጸለይ አለብን። ሰልፊሽ መሆን ማቆም አለብን። በጸሎትም በተመለከተ እኔው በእኔው መሆን የለበትም። ለእኔ ለቤቴ ለእኔ 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 ለእንትና ሚ ማይ ነማይ ሰልፍ ነው ሁልጊዜ። እሱን አስወግደን ለሰው ሁሉ መጸለይን መለማመድ አለብን። ጸሎት ማለት እንደዛ መስፋት አለበት። ይህ እግዚአብሔር ፈቃድ ይሄ ነው እና ነው የሚለው እግዚአብሔር ቃል። አንደኛ ጢሞቴዎስ ምዕራፍ 2:1-4 እንደዚህ ይላል። አንደኛ ጢሞቴዎስ ምዕራፍ 2:1-4 ልመናን፣ ጸሎትን፣ ምልጃን፣ ምስጋናን ለሰዎች ሁሉ ስለ ነገስታት ስለ መኳንንት ሁሉ እንዲደረግ ከሁሉ በፊት እመክራለሁ። ሰዎችን ሁሉ እንዲያድን እውነትም ወደ ማወቅ እንዲደርሱ በሚወድ በእግዚአብሔር በመድኃኒታችን ፊት መልካምና ደስ የሚያሰኝ ይህ ነውና ይላል። ለሰዎች መጸለይ ስለ ነገስታት ስለ መኳንንት የሚለው አስተዳዳሪዎችን ማለት ነው። መጸለይ ለሰው ሁሉ መልካም ነው። እኛ ሀገራችንም በጸሎታችን ማቆም እንችላለን። በሀገራችን ያለ ግፍ፣ መከራ፣ ስቃይን በጸሎታችን ማቆም እንችላለን። ተነስተን እንደ ሌሎች ማድረግ የምንችለው በመሳሪያ ባንዋጋ በጸሎት መዋጋት እንችላለን። ክፉን መንፈስ፣ ጨቋኙን፣ ዘረኛ፣ ሰዎች ላይ ግፍን፣ ይሄ ኮራፕሽን፣ ብዙ ነገሮችን፣ ድሃውን ህዝብ የሚጨቁነውን ነገር መቃወም በጸሎት ኃይል ማስወገድ እንችላለን። ክርስቲያን ትልቅ ፓወር በላዩ ላይ ያለ ጸሎት የሚባል ትልቅ ዳይናሚት ነው፣ ቦምብ እንደማለት ነው። በውስጣችን ኃይል አለ፣ ዱናሚስ ኃይል አለ በውስጣችን። ያ ኃይል የሰው ልጅ ፍጥረት ሁሉ እግዚአብሔር ይሄንን ይወዳል ነው የሚለው። ፍጥረት ሁሉ በሰላምና በነጻነት በጤና እንዲኖር ፍጥረት ሁሉ እግዚአብሔር ይወዳል። ስለዚህ እኛም የእግዚአብሔር ልጆች ስለሆንን የእግዚአብሔር የሚወደውን ነው የምንወደው። እኛም ሰው ሲጨቁን አንወድም። እኛም ሰው ሲገፋ አንወድም። እኛም ልክ እግዚአብሔር የማይወደውን ነገር አንወድም። ታዲያ ምን እናደርጋለን? በአቅማች በእኛ ስጋ አንችልም፣ ግን እግዚአብሔር ስለሚችል እግዚአብሔር ይሄን ነገር እንዲያስወግድ ለህዝብ ነጻነት እንዲሰጥ ድህነትን እንዲያነሳ በሽታን እንዲያነሳ ግፍን እንዲያነሳ ህዝብ ተከባብሮ በሰላም እንዲኖር እንዲያረግ እግዚአብሔርን መለመን እንችላለን። መጨነቅ እንችላለን። ሲይ ብዙ ሰዎች በአሁን ሰዓት ይጨነቃሉ ለሀገር ብዙ ነገር ይላሉ ግን ምንም አመጡ ራሳቸውን ብቻ የሚጎዱት። ግን ከመጨነቅ ለእግዚአብሔር ማቅረብ እግዚአብሔር ሁሉን ስለሚችል በሁሉ ላይ ስልጣን ስላለው የሁሉ ጌታ የሁሉ ንጉስ ስለሆነ ስለዚህ ጸሎት ስራ አይደለም። ጸሎት ለኛ ትልቅ አድቫንቴጅ ነው። እንደ ክርስቲያን የታደለ ፍጥረት የለም። በጸሎት ግንኙነት ይሆነለት በራሱ ኢንዲቪዥዋል እርስ ራሱ አንድ ሰው ከእግዚአብሔር ጋር መገናኘት ስለሚችል ሌላ ሃይማኖት እንደሱ አይደለም። በራሱ አይገናኝም። ሌላው በማንኛውም ጊዜ መጸለይ በደስታ ሰዓት በሐዘን ሰዓት በጭንቅ ሰዓት በማንኛውም ጊዜ መጸለይን ክርስቲያን መልመድ አለበት። 24 አወርስ መንበርከክ ላያስፈልግ ይችላል። በየትኛውም ጊዜ መልስ ከመስጠታችን በፊት የትኛውም ጊዜ ልክ 911 ሰው እንደሚደውል ኢመርጀንሲ ሲመጣበት ከዛ በፊት ሰው መጸለይ መጭምማር አለበት። እግዚአብሔር ሆይ መጸለይ ማለት ጂስት እግዚአብሔርን ስም መጥራት ማለት ነው። እግዚአብሔር ሆይ ጌታ ሆይ ብሎ መጮህ ማለት ነው። አንደኛ ተሰሎንቄ ምዕራፍ 5:17 እንደዚህ ይላል። አንደኛ ተሰሎንቄ 5:17 ሳታቋርጡ ጸልዩ፣ በሁሉ አመስግኑ፣ ይህ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። ሳታቋርጡ ጸልዩ፣ በሁሉ ደግሞ አመስግኑ፣ የእግዚአብሔር ፈቃድ በክርስቶስ ኢየሱስ ወደ እናንተ ነውና። የብዙ ክርስቲያን ህይወት የመለመንና የመቀበል ስሌት ነው። በቃ አንድ ነገር ሲፈልግ ነው መንበርከክ የሚመጣለት። በቃ ከእግዚአብሔር አንድ ነገር ለመውሰድ ነው። ኖ ጸሎት ሁልጊዜ ከእግዚአብሔር ጋር የምንገናኝበት የእግዚአብሔርን ፕሬዘንስ የእሱን መገኘቱን የእሱን ህልውና የእሱን ማንነት አክኖሌጅ ነው እውቅና የምንሰጥበት ነው ጸሎት። እኛም በእግዚአብሔር መገኘታችን የምናረጋግጥበት በእግዚአብሔር አይን መታየታችን። ደስ አይላችሁም ጸልያችሁ ሲመለስላችሁ? እኔ በጣም ደስ ይለኛል። ለተማሪዎች እንደዚህ ስራ አሁን ባለፈው አንዲት ልጅ ስራ የለኝም በቃ ይሄን ሀገር ትቼ ልሄድ ነው አለችኝ። ኖ ሳምንት ስጪ እንጸልይ ጌታ የሚያደርገው እናያለን። ልክ ያቺ ሳምንት ውስጥ ኦልሬዲ ስራው ተገኝቶ ሁሉ ነገር ተገኝቶላት እየሳቀች ደወለችኝ። እኔ ራሄል ጌታ እኮ ረዳኝ። አይ ኖ እንዴት ደስ ይላል እግዚአብሔር ሲሰምት ጸልየን ሲሰማል ሲ በእግዚአብሔር መታየታችን መሰማታችን እግዚአብሔር የሚሰማው ሰው ምስጉን ነው። ስለዚህ ጸሎት ኃይል ነው። ጸሎት ከእግዚአብሔር ጋር የምንገናኝበት መስመር እንትናችን ነው። የልጅነት መብታችን ነው። ሲ የልጅ መብት ነው። ጎረቤት እኮ እኛ ቤት መጥቶ የኔን አባት አይጠይቅም። እኛ አባት ምንጮሆ እግዚአብሔር አባታችን ስለሆነ ነው። የጎረቤት ልጆች አይጠይቁም እኮ አባት ያልሆነለት ሰው አይመጣም፣ ይፈራል። የሰውን አባት እኮ ማንም ይሄን አርግልኝ ብሎ አይጠይቅም፣ ይፈራል። ልክ አማላጅ ይዞ ይመጣ ይሆናል ኦፍኮርስ፣ የሰው አባት ከሆነ ወይ በልጆቹ በቤት አሉት እባክህን አባትን ለምን ሊል ይችላል። ሰዎች አይሏችሁም ጸልይልኝ እባክሽን ጸልይልኝ ይላሉ? ብዙ ሰዎች ናቸው የሚሉኝ እንደሱ። እኔ መጀመሪያ የምለው ምንድን ነው፣ እናንተ መጸለይ ትችላላችሁ። በጣም ሲምፕል ነው። እግዚአብሔር የእናንተን ጸሎት ለመስማት በጣም ይፈልጋል። በጣም ነው የሚደሰተው ስትጸልዩ መስማት፣ እናንተን ይፈልጋል። ስለዚህ እኔ እናንተ እኔ አልጸልይም፣ እኔ ግን ጸሎት ነው ማስተምራችሁ፣ እናንተ እንድትጸልዩ ነው ምነግራችሁ። የመጀመሪያው ክርስቶስን ካላወቃችሁ ክርስቶስ ኢየሱስ እንደ ግል አዳኛችሁ ተቀበሉ፣ የመጀመሪያ አንድና አንድ። ከዛ በኋላ ክፍት ነው ቻናሉ፣ ክፍት ነው ኤኒ ታይም። እግዚአብሔር በጣም ነው የሚደሰተው እናንተን መስማት። ኤፌሶን 5:20 ለጌታ በልባችሁ ተቀኙና ዘምሩ፣ ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችንን ስለ ሁሉ አመስግኑ። የምስጋና ህይወት የሚጨመርልን የምስጋናችን የሚበዛው የምንለምን ስንቀበል ኦፍኮርስ ምስጋና ይመጣል። እግዚአብሔርን እየለመንን ሲመለስ ወደው ምስጋና ነው የሚገፋል። እኛ ምክንያት አለን እግዚአብሔርን የወደድንበት፣ እሱ ግን ምክንያት የለውም። እኛ እኮ ስለሚያደርግልን የወደድ ነው። የእኛ እኮ ምክንያት አለው፣ ፍቅራችን ምክንያት አለው። የእሱ እኮ ምክንያት የለውም። ስለዚህ ነው ሲወደንም ሊጠላንም አይችልም። ሲወደን ምክንያት ስለሌለው ሊጠላን ምክንያት የለውም። እውነት ነው። የጸሎት ጥቅም ምንድን ነው? አንድ ክርስቲያን ጸሎት ጥቅሙ ምንድን ነው? ጥቅሙ ትልቅ ነው።
ክንያቱም አንደኛ የፍላጎቱን ምኞቱን ሐሳቡን ሁሉ የሚቀበልበት ከእግዚአብሔር ዘንድ ጸሎት የሚመለስበት መንገድ አንድ ብቻኛ መንገድ ጸሎት ስለሆነ ነው። ከእግዚአብሔር የሚቀበልበት እጅ ነው። ጸሎት ከእግዚአብሔር የምንቀበልበት ነው፣ እጅ ነው። እግዚአብሔር በበለጠ የምናቀበት መንገድ ነው። ጸሎት እግዚአብሔርን በበለጠ እንድናቀው ታላቅነቱን ኃያልነቱን እየተጠጋ ነው። እምነታችን ከእምነት ወደ እምነት እያደገን የምንሄደው በጸሎታችን ሲመለስ ስናይ፣ ቀስ በቀስ ወደ እግዚአብሔር እየቀረብን እየተጠጋ እንመጣለን። የቅርብ አምላክ እናረገዋለን፣ የእኛ እናረገዋለን፣ የቅርቡ እንሆናለን። ስለዚህ ምክንያቱም የሚሰማ አምላክ ስላለን ነው የምንጸልየው። በህይወታችን ፈቃዱ የሚፈጸምበት አንዱ መንገድ ጸሎት ስለሆነ ነው። እግዚአብሔር ለእኛ በጎ ነገሩን የሚያወርድበት መንገዱ ነው ጸሎት። ስጦታዎቹ ወደ እኛ የሚመጣበት መንገድ ጸሎት ነው። ብዙ ስጦታ አለው እግዚአብሔር። ለዚህ ነው ጌታ እኮ እስካሁን እኮ በስማም አልለመናችሁም፣ እባካችሁ በስሜ ለምኑ። እሱ እየለመነ እኮ አሳያቸው፣ ሙታን እያስነሳ። የጌታማ የሚገርም ነው። ጌታ ሆይ ስለሰማኸኝ አባት ሆይ አመሰግንሃለሁ፣ አልዓዛር ሆይ ውጣ፣ እንደዚህ እያለ ነው ጌታ ያሳያቸው። አልለመናችሁም እኮ እናንተ ገና እዚህ ጋር ያላችሁት። ብትለምኑ እኮ ብዙ መለመን ትችላላችሁ። የጸሎት አይነቶች ከዚህ የተማርነው ጸሎት አይነቶች ስንት ናቸው? የጸሎት አንደኛ የንስሐ ጸሎት የምንለው አለ። ይሄ የመጀመሪያ አንድ ሰው ወደ ክርስቶስ ሲመጣ የሚያደርገው የንስሐ ጸሎት ነው። ኃጢአቱን በደሉን የሚናዘዝበት ወደ ክርስቶስ የሚመጣበት ብቻ ኃጢአተኛ መሆኑን አድሚት የሚያደርግበት የሚገነዘብበት እና በፈሰሰው ደም ለመታጠብ የሚመጣበት ጸሎት ነው። ሌላው የልመና ጸሎት የምንለው አለ። ይሄ ለምኑ ይሰጣችኋል የተባለ ነው። አንኳኩ ይከፈተላችኋል ተብለናል። ስለዚህ መለመን የክርስቲያን መብት ነው። አቤት አበዛሁት፣ ወይኔ ጌታ ምን ይለኛል አይባልም። መለመን እግዚአብሔር አይታክተውም። ሰጥቶ አያልቅበትም። ከምንጨነቅ ከምናስብ እና በስጋችን በራሳችን አእምሮ ራሳችንን ከምንጎዳ እግዚአብሔርን የምንፈልገውን ሁሉ እንለምነው ያደርግልናል። አምነን እንለምነው። በጎ ስጦታ ሁሉ ፍጹም በረከት ከላይ ነው ይላል ያዕቆብ 1:17 ላይ። እንደ ጥላ መዘዋወር ከማያውቀው ከብርሃናት አባት ይወርዳሉ ይላል። እግዚአብሔር ደስ ይለዋል ለልጆቹ ከመስጠት። በስጦታው እግዚአብሔር ሰጥቶ ነው መደነቅ የሚፈልገው ሲለምኑት። እኔ አሁን ልጆቼ የጠየቁኝን ሁሉ ነው የማደርገው። አይሚን ማለት አቅሜ የቻለውን ሁሉ አደርጋለሁ፣ በጎ እስከሆነ ድረስ የሚጎዳቸውን አላደርግም። ኦፍኮርስ ልጆች ሁልጊዜ ልጅ ስለሆኑ ልጅ በተለይ ሕፃን በነበሩ ጊዜ እሳትም ለመጨበጥ ይሞክራሉ። ልክ እንደዛ ነው። እግዚአብሔር እኛ የሚጎዳን ነገር አይሰጠንም ስለሚጎዳን፣ አንዳንድ ጊዜው ስላልሆነ በጊዜ ለምሳሌ ህፃን ሆነው የጠየቁኝን ስልክ ስጭኝ ቢሉኝ ስልክ ያስፈልገኛል ሲሉ ከ1-6 ሆኖ አንሰጥም ለልጆች። ብዙ ቤተሰብ እንደዛ ነው። ሰባተኛ ሲገቡ ግን ምክንያቱም ኮሚኒኬት ለማድረግ ሄደን ከውስጥ ማውጣት ካልቻልን እነሱ ራሳቸው እንዲመጡ እንደ ስንፈልግ ስልክ እንሰጣለን፣ ታይም እንጠብቃለን በእነሱ ላይ እንኳን የምናረጋቸውን ነገሮች። እግዚአብሔር አምላካችንማ ከዚህ በላይ ነው ለእኛ የሚጠነቀቀው እንጂ ክፉ ሆኖ እኛ ስለማያስፈልገን ለሌሎች እየሰጠኛን ስለማይወደን አይደለም። ለእኛ እንደ እግዚአብሔር እንደ አባት ነው፣ መልካም አባት ነው። የሚያስፈልገን ሁሉ በጊዜና በሰዓቱ ያደርግልናል። እኛ ግን በሱ ላይ ማረፍ፣ ለምነን ሰጥተን እግዚአብሔር ማመን፣ አምናሃለሁ ጌታ ሆይ ይሄ ነገር ባይመለስም አምናሃለሁ፣ በቃ አንተ በጎ ነው ያልከው አንተ የወደድከው ይሁንልኝ ማለትም መለማመድ አለብን። ሌላ የምልጃ ጸሎት፣ ቅድምም እንዳየነው አሁን ሳጠቃለው ትምህርቴ ማለት ነው። የምልጃ ጸሎት ለሌሎች መማለድ፣ ለሌሎች መጸለይን መልመድ አለብን። ለወንድሞቻችን፣ ለእህቶቻችን፣ ለቤተሰቦቻችን፣ በተለይ ላልዳኑ ሰዎች እንዲድኑ መጸለይ መቻል አለብን። ለሀገር፣ ለመንግስታት፣ ለነገስታት፣ ለፕሬዚዳንት፣ ለመሪዎች እንደ ሌሎቹ ዝም ብለን ትችት አንሰጥም፣ ምክንያቱም ምንም ስለማናቅ። ከዛ ይልቅ ለእግዚአብሔር እንናገራለን፣ ለእግዚአብሔር የሆነውን እናስታውቃለን። አእምሯችን የሰማውን አቅማችን የቻለውን ሁሉ እግዚአብሔር ሆይ ይሄን ተመልከት እንላለን። እግዚአብሔር ደግሞ ሰምቶ የሚመልስ ጆሮን የሰራ ጆሮ አለው፣ የሚሰማ አምላክ አለን። ሌላ የምስጋና ጸሎት፣ ትልቁ ልንለማመደው ክርስቲያን ሊያደርገው የሚገባው በቀን በቀን የምስጋና ጸሎት፣ ሆነም አልሆነም፣ ሰጠ አልሰጠ፣ ተባረክን አልተባረክን፣ አገኘን አላገኘን፣ አጣን ነጣን፣ ምንም ይሁን ምንም እግዚአብሔርን ማመስገን መልካም ነው። እግዚአብሔር በሚያመሰግኑበት ይደሰታል፣ ነፍሴ ትደሰታለች ይላል። ምስጋና የሚሰዋ እሱ ያከብረኛል። ማዳኔን ማሳይበት መንገድ አለ ነው የሚለው እግዚአብሔር። የሚያመሰግኑ ሰዎችን እግዚአብሔር ይወዳል። መዝሙረ ዳዊት 103 ቁጥር 2 ላይ እንደዚህ ይላል፣ ነፍሴ ሆይ እግዚአብሔርን ባርኪው ምስጋናውን ሁሉ አትርሺ፣ አጥንቶቼ ሁሉ የተቀደሰ ስሙን ይላል። ኃጢአትሽን ይቅር ብሏል፣ ደዌሽን ፈውሷል። እና ነፍሴ ሆይ እባክሽ እግዚአብሔርን አመስግኚ። ዳዊትማ ነፍሱን በጣም ይሞግታል ብዙ ጊዜ። ኧረ ነፍሴ ሆይ እግዚአብሔር ላይ ታመኚ ሁሉ ይላል። እንደ ዋላ እግዚአብሔርን ነፍሴ ተጠማች፣ ውሃ ዋላ ውሃ ምንጭ እንደምትናፍቅ የኔ ነፍስ እንደሱ እግዚአብሔርን ትናፍቃለች ይላል። እና ነፍሴ ሆይ እባክሽ በእግዚአብሔር ላይ ረፊ፣ ጸጥ በይ ሁሉ ይላል። ነፍሱን ይሞግታል። አሁንም እዚህ ጋር እንደሱ ነው የሚላት ነፍሱን፣ ነፍሴ ሆይ እግዚአብሔርን ባርኪ፣ እናንተ አጥንቶቼ የተቀደሰ ስሙን ባርኩ። እንዴ አንቺ እኮ ኃጢአትሽን እኮ ይቅር ብሎልሻል። ነፍሴ ሆይ ስሚ፣ እናንተ አጥንቶቼ ደዌህን እኮ ይቅር ብሎ ፈውሶሃል። ምንድን ነው የምትለው? ስማ እንጂ እግዚአብሔርን አመስግኑ፣ እግዚአብሔርን ማመስገን መልካም ነው ይላል። በመዝሙር 113 ከአንድ ጀምሮም ሀሌሉያ፣ የእግዚአብሔር ባሪያዎች እግዚአብሔርን አመስግኑ፣ የእግዚአብሔር ስምን አመስግኑ ከዛሬ ጀምሮ እስከ ዘላለም ድረስ። የእግዚአብሔር ስም ብሩክ ይሁን ከፀሐይ መውጫ እስከ ፀሐይ መግቢያ፣ የእግዚአብሔር ስም ብሩክ ይሁን። 24 ሰዓት ማለቱ ነው። ሳታቋርጡ እግዚአብሔርን አመስግኑ፣ አመስግኑት፣ እግዚአብሔርን አመስግኑ። እግዚአብሔርን ማመስገን መልካም ነው፣ እግዚአብሔር ማዳኑን የሚያሳይበት መንገድ ስለሆነ። እግዚአብሔር የሚያመሰግኑትን ይወዳል፣ የሚለምኑትንም ይወዳል። እግዚአብሔር ልመናንም አይጠላም እንዳየ ነው። ግን የሚያመሰግኑትን ደግሞ ይወዳል። ምስጋና የሚሰዋ እግዚአብሔርን ያከብራል። ሉቃስ 2:13 ላይ እንደ 2:13 እግዚአብሔርን እያመሰገኑ ክብርም ለእግዚአብሔር በአርያም ይሁን እያሉ ሰላም በምድር ለሰው ሁሉ በጎ ፈቃድ አሉ ይላል። መላእክት መላእክት ክርስቶስ ኢየሱስ መወለዱን ሲያበስሩ ለእረኞች እኮ ነው እንደዛ የሚሉት። እንግዲህ እረኛ የተናቀ ነው፣ ግን መላእክቱ ለእረኞች እንኳን መጥተው ምንድን ነው ያሉት? እግዚአብሔርን አመስግኑ። አቤት አቤት አቤት! እግዚአብሔርን አመስግኑ። ክብር ለእግዚአብሔር በአርያም በሰማይም ለሰው በምድር ለሰው ፈቃድ ክብር ይሁን በሰማይ በሉና እግዚአብሔርን አመስግኑ ይሏቸዋል እረኞቹን። እግዚአብሔር ትልቅ ነገር አድርጓል። እግዚአብሔር መመስገን ልክ መላእክት ስራቸው ይሄ ነው። ቅዱስ ቅዱስ ይላሉ፣ ሌት ተቀን እግዚአብሔርን ያመስግኑታል። ራእይም 7:12 ላይ አይተናል። አሜን። በረከትና ክብር፣ ጥበብ፣ ምስጋና፣ ውዳሴ፣ ኃይል፣ ብርታት ከዘላለም እስከ ዘላለም ድረስ ለአምላካችን ይሁን። አሜን አሜን ይላሉ ይላል ህዝቡ ሁሉ እዛ ጋር ራእይ ላይ። እግዚአብሔር ማመስገን መልካም ነው። ሌላ የአምልኮ ጸሎት መለማመድ አለብን። የአምልኮ ጸሎት ምንድን ነው? ምንም ጥያቄ መንትን የሌለው ልመና የሌለው ግን እግዚአብሔርን ስለ ራሱ፣ ስለ ታላቅነቱ፣ ስለ አምላክነቱ፣ ስለ ችሎታው፣ ስለ አዳኝነቱ፣ ስለ መሐሪነቱ፣ ስለ ፈዋሽነቱ፣ ስለ ራሱ፣ ስለ ህልውናው፣ ስለ ማንነቱ ምስጋና የምናቀርበው በአምልኮ ነው። ብዙ ይረዱናል። የሚያምልኮ ጸጋ ያላቸው ሰዎች የሚያመልኩ ሰዎች አሉ። እንደነ ሊሊ አይነት ዘማሪዎች አሉ። ቤተክርስቲያናችን ውስጥ የሚያምልኮ የሚመሩ ሰዎች አሉ። እነሱ የሚረዱን ምንድን ነው? እንድናመልክ ነው፣ አብረን ማምለክ። አንዳንድ ሰው ግርም ይለኛል፣ የቸርች የአምልኮ ሰዓት ካለቀ ወዲህ ነው መምጣት የሚፈልገው ቸርች። አይ ቀስ በል እባክህን፣ አሁን ሜቢ አምልኮ ላይ ይሆናሉ፣ እንደርሳለን ይላሉ። እንዴ ምን ማለት ነው? አምልኮ ላይ አምልኮ ካለፈ ምን ማለት ነው? መላእክት እግዚአብሔርን ሲያመሰግኑ ይረክ መላእክት እኮ ይኖራሉ፣ ያመሰግናሉ። ሰዎች ቅዱሳን ሲያመሰግኑ አብሮ ተጨምሮ ምስጋናን ማቅረብ ነው እንጂ አሁንም ከዚህ በፊት አሁን ይህን ፕሮግራም ሳንጀምር በፊት ምንድን ነው ስናደርግ የነበረው? አምልኮ ነው። ከነዚህ ከሚዘምሩ ሰዎች ከሚያመልኩ ሰዎች ጋር አብረን አምልኮ እናቀርባለን። ይሄ እግዚአብሔር ስለሚገባው ስለ ራሱ፣ ስለ ህልውናው፣ ስለ ማንነቱ እንጂ ዝም ብለን አንዳንድ ነገሮች ስንፈልግ ብቻ አይደለም መንበርከክ፣ ስላልሆነልን አይደለም መንበርከክ። የለማኞች ጉባኤ አይደለም የጸሎት ስፍራ፣ የለማኝ ስብሰባ አይደለም የጸሎት ስፍራ። የጸሎት ስፍራ የምስጋና የክብር እግዚአብሔርን የምንቀድስበት ስፍራ ነው። የህብረት ጸሎት የሚባል አለ። የህብረት ጸሎት በማቴዎስ 4:24 ላይ ለእናንተ ሁሉ በምድር በማናቸውም ከእናንተ ሁለት በምድር በማናቸውም የሚለምኑትን ነገር ሁሉ ቢስማሙ በሰማያት ካለው ከአባቴ ዘንድ ይደረግላቸዋል። ሁለት ወይም ሶስት በስሜ በምትሰበሰቡበት በእዚያ በመካከላቸው እገኛለሁ። ይሄ ነገር እንደውም በጸሎት ላይ ነው ጌታ እገኛለሁ የሚለውን ከታች ብዙ ጊዜ እንጠቅሰዋለን። ሁለት ሶስት ሆናችሁ በስሜ በተሰበሰባችሁበት በዚያ እገኛለሁ። አዎ አሁን አለ አሁን እኛ ብዙ አለን እንደውም ከሶስት በላይ በልጠን ብዙ ሰዎች አለን እዚህ ውስጥ። አለ ጌታ፣ አለ ጌታ፣ ጌታ ኢየሱስ አለ አሁን በዚህ በመካከላችን። ከእናንተ ግን አለ ሁለት በጣም ማንም ሰው እንትን እንዳይሰጥ ኤክስኪውዝ እንዳያደርግ ህብረትን መልመድ ለክርስቲያን፣ ምክንያቱም በአካል ፎርም ስለተደረግን በህንፃ ፎርም ስለተሰራን ቤተ ክርስቲያን በአካል ፎርም ነው ቢውልድ የተደረገችው እና በህብረት የምትኖር ናት። ሁለት ሶስት በቃ ከዛ በላይ ካለን አትሊስት መጸለይ፣ ቃል ሼር ማድረግና ማምለክን መለማመድ አለብን። ለምሳሌ አንዱ ሰው ቤት ወደ አንዱ ሰው ቤት ሄደን አንድ ሰዓት ሁለት ሰዓት ዝም ብለን በወሬ ከምናጠፋ ትንሽ ሰዓት ለምን አንጸልይም? ዝም ብሎ ያው 5 ደቂቃ 10 ደቂቃ ምንም እኮ አይደለም። የግድ 4 ሰዓት 5 ሰዓት መሆን የለበትም። ከዛ እንዘምር እናምልክ ጌታን። ከዛ ቃል ሼር የሚያደርግ አለ ወይ? ቃል አድርገን ከዛ በኋላ ይበሉ ነበር የሌለ እንዴ? እየበላን እየጠጣን መጫወት እንችላለን። በረከታችንን አስቀድመን ጌታችንን አስቀድመን የሁሉን ነገር መንግስታችንን በመካከላችን አድርገን ከዛ ወዲህ ጨዋታም ያምራል። በህብረት የህብረት ጸሎት በጣም በእግዚአብሔር ፊት እግዚአብሔር ጌታ ደስ የሚሰኝበት ነው። የህብረት ጸሎት ሲ ማን ናቸው? ከሁለት ሆኖ ከምድር ተስማምተው ቢጸልዩ እኔ ከላይ እሰማለሁ። ስለ ማናቸውም ጉዳይ ከመጨነቅ ነገሮችን ይዘን አንዳንድ ጊዜ ችግሮች ልክ ነው በህይወታችን ሲመጡብን አንድ ሰው መፈለግ እንችላለን። የጌታ ሰው የሆነ ባክህን በዚህ ጉዳይ ላይ አንጸልይ፣ ወደ ጌታ እንቅረብ፣ የጌታን ፊት እንይ። ጌታ እንደዚህ ብሏል፣ ሁለት ሆናችሁ በምድር ተስማምታችሁ ብትጸልዩ እኔ ከሰማይ እሰማለሁ ብሏል። በቃ ጌታ ካላለ እንደ ቃሉ ነው ጌታ። ስለዚህ እንጸልይና አቅርበን በቃ ጌታን አመስግነን ብድግ እንላለን። ይህም ጸሎት ነው። አንዱም ጸሎቱ ምን ለማመድ አንዳንድ ሰዎች የጸሎት ጸጋ አላቸው። አብረናቸው ስንጸልይ ጸሎት ጸጋ ያስተምሩናል፣ ያጋቡብናል። ጸሎታችን የማይመለስበት ጊዜ አለ ወይ? ለምንድን ነው ጸሎታችን የማይመለሰው? ቶሎ ቶሎ ብዬ እንትን አደርጋለሁ። ጸሎታችን ተቃራኒ የሆኑ ነገሮች ናቸው እንዳይመለስ የሚያደርጉት። አንደኛ ያው ቅድም እንዳልነው እንደ ፈቃዱ ማንጸልየው ጸሎት አይመለስም። ዮሐንስ ወንጌል ምዕራፍ 5:14 እኔ አይደለሁም ያልኩት የጌታ ቃል ያለውን ነው። እንደ ፈቃዱ አንዳች ብንለምን ይሰማናል። ዳሴት እንደ ፈቃዱ ካልለመንን አይሰማንም። ይሰማል አይሰማም ብለን አንልም። እግዚአብሔር ይሰማል ሁሉንም፣ ግን አይሰማ ማለት አይመልስም ማለት ነው። ዕብራውያን 4:3 ላይ እንደዚህ ይላል። ዕብራውያን 4:3 ትለምናላችሁ በምኞታችሁም ለስጋችሁ ፈቃድ ማለት ነው ትከፍሉ ዘንድ በክፉ ትለምናላችሁ አትቀበሉ። በቅናት በክፋት በእንደዚህ አይነት የመሳሰሉ ከእግዚአብሔር ባህሪ የወጡ ጸሎቶች አይመለሱም። ጸሎት ካልተመለሰ ማለት ነው። ሌላው ያለ እምነት በጥርጥር የምንጸልየው ጸሎት አይመለስም። ዕብራውያን ያዕቆብ 1:6 ነገር ግን በምንም ሳይጠራጠር በእምነት ይለምን። የሚጠራጠር ሰው በነፋስ የተገፋ የተነቃነቀ የባህር ማዕበል ይመስላልና። ሁለት ሀሳብ ላለው በመንገዱ ለሚወላውል ለዚያ ሰው ከጌታ አንዳች እንዲያገኝ አይምሰለው። ዳሴት ሁለት ሀሳብ ያለው የሚወላውል ሰው ከጌታ ዘንድ አንድ አያገኝም። ሳይጠራጠር ግን በእምነት ይለምን ይቀበላል ነው የሚለው። ስለዚህ በማቴዎስ ወንጌል 11:23 ላይ ማቴዎስ 11:23 እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህ ተራራ ተነቅለ ወደ ባህር ተወርወር ቢለው ይሆንለታል። ስለዚህ እላችኋለሁ የጸለያችሁትን የለመናችሁትን ሁሉ እንዳገኛችሁት እመኑ ይሆንላችኋል። ተራራውን ተነቅልና ወደ ባህር ግባ ብትሉት ብታምኑ ይሆንላችኋል። ለዛ እኮ የሰናፍጭ ቅንጣት ነው ደግሞ የተጠየቀችው እምነት። ለተራራን ወደ ባህር ለመክታት የሰናፍጭ ቅንጣት ኢማጂን፣ ከሰናፍጭ ያነሰ አይታችሁ ታውቃላችሁ? ሰናፍጭ እኔ አሁን በቅርቡ የወንድሜ ሚስት እስቲ ቆይ ሊያዩ ብዬ እሷ ቤት ሳየው አሜዚንግ። በአይነ ማየት አትችሉ መነጽር ካላደረጋችሁ። እንግዲህ የእሷን የምታክል እምነት ካለው ሰው ባህር ውስጥ ይከታል ተራራን። የተጠየቅነው በጣም ትንሽ እምነት ነው። በእግዚአብሔር ላይ ራሳችን እንመጣል። የሚያምን ሰው ይጸልያል፣ የሚጸልይ ሰው ይለምናል። ያላመነ ሰው አይለምንም። ያመነ ሰው ይጸልያል፣ ይለምናል። ያመነ ይጸልያል፣ ያላመነ አይጸልይም። ኦኬ። የጽሞና ጊዜ ጸሎትን ስናስተምር ጽሞና ጊዜም ትንሽ እናስተምራለን። የጽሞና ጊዜ የሚባላል ምንድን ነው? ይሄ የጽሞና ጊዜ ማለት በጸጥታ በእግዚአብሔር ፊት በእርጋታ መቀመጥ ማለት ነው። ለመለመን አይደለም፣ ምንም አይደለም። የእግዚአብሔር ቃል ይዞ በጌታ ፊት ተረጋግቶ ቁጭ ለማለት ነው። በጽሞና ጊዜ የእግዚአብሔርን ቸርነት ምሕረቱን ፍቅሩን ለማሰብ ነው። የተደረገልን ነገር ምናስብበት ጊዜ ነው። ይሄ ደግሞ የጽሞና ጊዜ የመለመኛ ጊዜ አይደለም። አሁን ደግሞ የእግዚአብሔር ፍቅር የሚታሰብበት አቤት 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 እግዚአብሔር ልክ እስራኤላውያኖች ሁልጊዜ በአመት ፋሲካ በሚያደርጉበት ጊዜ እንደ ድሮ በበግ አያርዱም። የሚያደርጉት ምንድን ነው? ቁጭ ብለው ለልጆቻቸው እግዚአብሔር ያደረገላቸውን ነገር ነው የሚያወሩት። በእስር እንደዚህ አድርጎ አውጥቶን ይሄን ሁሉ ገሉ እንዲህ አድርጎ በዚህ መርቶን በዚህ ገብቶ ብሎ የሚያወሩበት ነው። ይሄ ነው የጽሞና ጊዜ፣ ቁጭ ብለን በእግዚአብሔር ፊት የእግዚአብሔር ምሕረትና ቸርነት የምናስብበት ከሕፃነታችን ጀምሮ። እኔ አንዳንዴ ግርም ይለኛል፣ ያ አልፈዋለሁ ብዬ ያላሰብኩትን አልፌው መጥቻለሁ፣ እዚህ ደርሻለሁ። ስለዚህ ከዚህ በኋላማ ምን ሆናለሁ? ጌታ ሆይ ያን ሁሉ ይሄን ሁሉ አልፈ እዚህ ጋር እኮ መጣሁኝ፣ ታዲያ ምን ችግር አለ? አሁን አያችሁ ያለፈውን ስናስብ የእግዚአብሔር ምሕረት ስናስብ ፊታችን ብርሃን ነው። ፊታችንን ክሊር ያደርግልናል። አንድ ኢቭን ትልቅ ተራራ ፊታችን ቢኖር ዞር በል በቃ ዞር በል አሁንማ እንደ አንተ ዮርዳኖስ ዞር በል። እዛ ጋር እኮ ኤርትራን ባህር አልፌው መጣሁ። ኤርትራ ባህር ያው እዛ ኋላ ያለ ዮርዳኖስ ዞር በል። ማንም ለአንተ አይጮህም፣ ለአንተ ማንም ያለቅስ የለም ነው የምንለው። ለምን የኋላችንን የምናስብ እግዚአብሔር ያደረገለትን የሚቆጥር ሰው የጽሞና ጊዜ ያ ነው እንጂ የሚተከዝበት እንደው የራስ ህይወት የሚመረመርበት ይላሉ። ኖ ምንድን ነው የሚመረመረው? ጌታ ኢየሱስ ክርስቶስ የሰራው ስራ ነው የሚመረመረው። ታሪክ ቢወጣ እሱ የሰራው ነው የሚመረመረው። በህይወታችን ያደረገልን ያደረገው ያወጣን ከስንት ሰዓት እንዳወጣን። ስለዚህ ወይ በቃ ጌታ ይህን ሁሉ አሳልፎኛል ከዚህ በኋላማ ያለው ብለን ነቅተን ብድግ ብለን እንድንሄድ የሚያደርገን ነው የጽሞና ጊዜ። መዝሙረ ዳዊት እንደዚህ ይላል በመዝሙር 27:8 ላይ አንተ ፊቴን እሹ ባልክ ጊዜ አቤቱ ፊትህን እሻለሁ ልቤም አንተን አለ ይላል። የእግዚአብሔርን ፊት ስንሻ በሱ ፊት ስንሆን የእሱን ምስጋና የእሱን ስራ በምናወራበት ጊዜ ፊቱን ነው የምንሻው። አንተም ፊቴን እሹ ብለሃል እኔም ልቤም አንተን አለ ይለዋል። መዝሙር 5:3 ላይ በማለዳ ድምፄን ትሰማለህ በማለዳም በፊትህ ፊትህን እሻለሁ በማለዳ ድምፄን ትሰማለህ በማለዳም በፊትህ ቆማለሁ እጠብቅማለሁ ይላል። በማለዳ እግዚአብሔር ፊት መቅረብ ብዙ ጊዜ ጽሞና ጊዜ ጠዋት ጊዜ ካለ በጠዋት ቢደረግ ጥሩ ነው። ፍሬሽ አእምሮ ላይ ቁጭ ብሎ እግዚአብሔርን ስራ እግዚአብሔርን ቸርነት ለማሰብ ጾም ጸሎትስ ከጾም ጋር ከጸሎት ጋር ይሄዳል። ጾም ጸሎትስ አዎ ክርስቲያን መጾም ይችላል። መጾም ጾም አለ ግን የእግዚአብሔር ቃል ምንድን ነው ስለ ጾም የሚለው? ማቴዎስ ወንጌል ምዕራፍ 4:4 ላይ ሰው ከእግዚአብሔር አፍ በሚወጣ ቃል ሁሉ እንጂ በእንጀራ ብቻ አይኖርም። ስለዚህ መጾም ጌታ ኢየሱስ ክርስቶስም ያሳየው ነው፣ ሐዋርያትም አሳይተዋል። መጾም እንችላለን። ግን ስንጾም የምንድን ነው በውስጣችን የምናስበው? ጾም ከጸሎት ጋር ነው የሚሆነው። በባዶ ሆድ ማለት ጀስት እሱ ሜቢ ዳይት ነው ወይም ፋስቲንግ ማለት ጀስት ባዶ ሆድ ማለት ነው እንጂ ጾም የሌለው ጸሎት የለም። ሰው ከጾመ መጸለይ ያለበት ለመጸለይ ነው የሚጾመው እንጂ ጀስት ዝም ብሎ አንድ ቀን በቃ አፌን ባዶ ሆኖ ምሳዬን ሳልበላ ቁርሴን ሳልበላ ይቼ ምሳዬን እንደሱ አያስተምርም መጽሐፍ ቅዱስ። መጽሐፍ ቅዱስ የሚያስተምረው የሚጾሙ ሰዎች ይጸልያሉ። ለመጸለይ ቅድ ሲያረጉ ፕላን ሲያረጉ የሚጸልዩበት ደግሞ እንትን ሲኖር አጀንዳ ሲኖራቸው ብዙ ጊዜ እግዚአብሔር ሰዎች ብሉይ ኪዳን ላይ ያየነው ሀገር ሲወረር ሀገር ችግር ውስጥ ሲወድቅ ቤተሰብ ችግር ውስጥ ሲወድቅ ሰው በበሽታ ውስጥ ሲሆን ያየናቸው የጾሙ የጸለዩ ሰዎች በትልቅ በሽታ ሲመቱ ምክንያት ይዞ ሪዝን ይዞ ፋስ ጾሞ ወደ እግዚአብሔር ለመቅረብ እግዚአብሔርን እጅ ጠምዝዞ በጾም ለማስመለስ አይደለም፣ ነገር ግን ስጋን ለማዋረድ ራስን ዝቅ አድርጎ እግዚአብሔር ፊት ለማቀረብ ነው እንጂ እኛ ስለ ጾምን አይደለም እግዚአብሔር የሚመልስልን። ቅድም ብለናል፣ ለምኑ ይሰጣችኋል፣ ምንም ችግር የለም። ግን ራሳችንን አዋርደን በእግዚአብሔር ፊት መቅረብ በጾም እንችላለን። በተለይ የሀገር ጉዳይ አብረን በግሩፕ ሆነን ስለ ሀገር፣ ስለ ቤተ ክርስቲያን፣ ስለ እግዚአብሔር ስራ እንደዚህ በመሳሰሉት ርዕስ ይዘን በጌታ ፊት ጾምን መጸለይ እንችላለን ማለት ነው። የእግዚአብሔር ሰዎችም በእንደዚህ አይነት መመሪያ ነው የእግዚአብሔር ጾምና ጸሎት ሲያደርጉ የነበረው። ለምሳሌ ዳዊት ማን ነው ሙሴን ብናየው 40 ቀን 40 ሌሊት እንደ ጾመ እንደ ጸለየ፣ ጌታ ኢየሱስ ራሱ 40 ቀንና 40 ሌሊት እንደ ጸለየ። ግን እኛ በአቅማችን ነው መጸለይ ያለብን። የግድ ሙሴ 40 ቀን ጸልዋል፣ ክርስቶስ 40 ቀን ጸልዋል ብለን 40 ቀን መሄድ የለብንም። ሁሉ እንደ አቅሙ ነው መጸለይ ያለበት መጾም ያለበት። ምክንያቱም እኛ የጾም ማለት የጽድቅ ነው የሚለው ብሉይ ኪዳን። እኛ ግን ጽድቅ አሁን ኦልሬዲ ስጦታ ሆኖ ተሰጥቶናል። የጸደቀን ስለሆንን ነው የምንጾመው እንጂ ለመጽደቅ አይደለም የምንጾመው። የምንጸልየውም ለመጽደቅ አይደለም የጸደቅን ስለሆነ ነው። ለዚህ ከጽድቅ ወዲያ ሆነን አይደለም ወዲህ ነን ያለ ነው። በጽድቅ ውስጥ ሆነን ነው የምንጾመውና ሌላው ጌታን ለማምለክ ሐዋርያት ሲጦሙ ነበረ። በሐዋርያት ሥራ 13:2 ላይ ጌታን ሲያመልኩና ሲጦሙ ይላል መንፈስ ቅዱስ በርናባስና ሳውልን ለጠራኋቸው ሥራ ለዩልኝ። ሲ በጾም ጾም ሆነው ጌታን ሲያመልኩ ማለት ጸሎት ውስጥ ነበሩ ማለት ነው እንጂ ዝም ብለው አንዳንድ ሰው እንዴ ነው ጾም ሆኖ ዝም ብሎ ይወጣል ይገባል ሥራውን ሰርቶ ይመጣና በኋላ መጥቶ ምሳውን ይበላል ጾምኩኝ ይላል። እንደሱ መጽሐፍ ቅዱስ አያስተምርም። እንደሱ ከብሉይ ኪዳን እንትን ጋር የተያያዘ ነው እና በሐዲስ ኪዳን እንደሱ አያስተምርም። ሁልጊዜ የምንጾምበት ምንጾም ኦፍኮርስ ሁለን ነው እንወጣለን እንዘራለን፣ ግን ምንጾም ምንጸልይበት ሰዓት መኖር አለበት። ለዛ ነው ምንጾመው ማለት ነው። የጾም ዋና ዓላማ ከአቅም በላይ መሆን የለበትም፣ ስርዓት ለመፈጸም መሆን የለበትም። ማቴዎስ ወንጌል 15:8 አንብቡት። ማቴዎስ 6:16 እንደዚህ ይላል ስትጦሙ እንደ ግብዞች አትጠውልጉ፣ ለሰዎች እንደ ጦመኛ ሊታዩ ፊታቸውን ያጠፋሉና፣ እውነት እውነት እላቸዋለሁ ዋጋቸውን ተቀብለዋል። እናንተ ግን ስትጦሙ በስውር ላለው አባት እንጂ እንደ ጦመኛ ለሰዎች እንዳትታይ፣ ራስን ተቀባ፣ ፊትን ታጠብ፣ በስውር የሚያይ አባትህ በግልጥ ይከፍልሃል። የሃይማኖትን እንትን ለመፈጸም አይደለም የምንጾመው። የምንጾመው ለእግዚአብሔር ነው፣ ወደ አምላካችን ለመቅረብ ነው። ስለዚህ ከሰው ጋር ምንም እንትን የለውም። ወይም ሃይማኖተኛ ጸዋሚ ነች ጸላይ ናት ለመባል ክሬዲት ለመውሰድ አይደለም። ይሄን ተጠንቀቅ ነው የሚለው፣ ግብዝ አትሁን ነው የሚለው። ሌላ ስለ ጾም እና ጸሎት በጣም ማወቅ የሚፈልግ ሰው ኢሳያስ 58 ከአንድ ጀምሮ እስከ መጨረሻው ያንብበው። እዛ ላይ እግዚአብሔር አምላክ እንደዚህ ይላል በጾማችሁ ቀን ፈቃዳችሁን ታደርጋላችሁ፣ ሰራተኞቻችሁን ሁሉ ታስጨንቃላችሁ፣ እነሆ ለጥልና ለክርክር ትጾማላችሁ፣ በግፍ ጡጫም ትማታላችሁ። እኔ የመረጥኩት ጾም እንደዚህ አይነት ነው ወይ? እኔስ የመረጥኩት ጾም ይህ አይደለምን? የበደልን እስራት ትፈቱ ዘንድ፣ የቀንበሩን ጠፍር ትለቁ ዘንድ፣ የተገፋውን አርነት ታወጡ ዘንድ፣ ቀንበርን ሁሉ ትሰብሩ ዘንድ አይደለም ወይ? እንጂ ባልንጀራ ተርቦ ለተራቡት እንጀራ ትቆርሱ ዘንድ፣ ስደተኞች ድሆች የሆኑትን በቤት ታስገባ ዘንድ፣ የተራቆቱትን ብታይ ታለብስ ዘንድ አይደለምን ነው የሚለው። የዛን ጊዜ ብርሃንህ እንደ ንጋት ይበራል፣ ፈውስህም ፈጥኖ ይበቅላል፣ ጽድቅህም በፊት ይሄዳል፣ የእግዚአብሔርም ክብር ከኋላህ ይጠብቅሃል ይላል። ብሉይ ኪዳን ላይ እንኳን ይህንን በውጭ ያለውን ግብዙን ጾም ብሉይ ኪዳንም ሲቃወመው ነው የኖረው። ይጾማሉ፣ ባዶ ሆዳቸውን ይሆናሉ፣ እዛ ግን ሄደው ሰራተኞቻቸውን ይደበድባሉ፣ ድሆችን ይገፋሉ፣ የሰው መሬት ይወስዳሉ፣ ብዙ ነገር የሚያደርጉት ኢሳያስ ላይ ማየት ትችላላችሁ። እንደዚህ አይነት እግዚአብሔር እንደዚህ አይነት ጾም አይፈልግም። ጾም እንደውም እንደሱ ከምታረግ አለ ለድሃ ሂድና አብላ፣ መጾም ከፈለክ ሂድና የተገፋውን ደግፈው፣ የተጨቆነውን ነጻ አውጣው። እንደሱ ብታረግ እኔ የምወደው የዛን ጊዜ ጽድቅህ እንደውም እንደ ብርሃን ይወጣልሃል፣ የእግዚአብሔር ክብር ከኋላህ ያበራል ይላቸዋል። ስለዚህ አዲስ ኪዳን ሰዎች በጣም መጠንቀቅ አለብን፣ ከስራ ጋር እንዳይሄድብን፣ ሰልፍ ራይቸስነስ እንዳያመጣብን ማለት ነው። ስለዚህ የምንጾመው በእግዚአብሔር አምላካችን ፊት በቃ ራሳችን ለማፍሰስ ራሳችን ለማቅረብ መጾም እንችላለን በአቅማችን። በተለይ መድኃኒት የምትወስዱ ሰዎች ካላችሁ ዲያቤቲክ ሲሆኑ እንደዚህ አይነት ሰዎች ራሳቸውን አውቀው በሰዓት ማድረግ ይችላሉ። እግዚአብሔር አዲስ ኪዳን እንደዚህ አይነት አምላክ እግዚአብሔር ጌታ ኢየሱስ ክርስቶስ የነጻነት አምላክ ነጻ ሰጥቶናል። ማንም ይህንን በባርነት ቀንበር እንድንያዝ የእግዚአብሔር ቃል አያስተምረንም። ቀስ በቀስ ነው ደግሞ መለማመድ የምንችለው። ኢቭን እንኳን ብዙ ሰዓት ለመጾም የምንፈልግ ሰዎች ስንጀምር ቀስ በቀስ መጀመር እንችላለን። በአንድ ጊዜ ሄደን 4 ቀን 5 ቀን አድርገን ራሳችንን አንጎዳም። ነገር ግን ቀስ በቀስ ጀምረን የምንፈልግበት መድረስ እንችላለን፣ የእግዚአብሔር ጸጋ እስከበዛለን ድረስ። የእግዚአብሔር ስም ብሩክ ይሁን። ትምህርቴን እዚህ ጋር ጨርሻለሁ። የጌታ ስም ብሩክ ይሁን። እግዚአብሔር ስም ብሩክ ይሁን። አመሰግናለሁ። የጌታ ይባርካችሁ ወንድሞቼ፣ እህቶቼ፣ በዚህ ሮም ውስጥ ሆናችሁ ያዳመጣችሁኝ ሁሉ ጌታ ይባርካችሁ። እንደ ጌታ ፈቃድ ኔክስት ዊክ እምነት የሚለውን ደግሞ ለብቻው እንማራለን። እምነት ምንድን ነው የሚለውን 4ኛ ትምህርት ነው፣ እሱን እናቀርባለን። እስከዛው ድረስ የእግዚአብሔር ጸጋ ይብዛላችሁ። ጸልዬ እጨርሳለሁኝ። እግዚአብሔር አምላካችን ሆይ እናመሰግናለን። በእውነት ክብርህ ስምህን ከፍ ከፍ እናደርጋለን። የጌታ መንፈስ ስላስተማርከን የሚያስፈልገን ስለሰጠህን እናመሰግናለን። ጌታ ሆይ ባርከህ ቀድሰህ ሰጥተህናል። ይሄ ፍሬ ጌታ 100 እንዲያፈራ ነው እኔ የምለምንህ። 60 50 አልልህም። በጌታ በኢየሱስ ክርስቶስ ስም በሰሙኝ ላይ ሁሉ ጌታ ሆይ መቶ እንዲያፈራ የጸሎት ደስታን እንድንለማመድ ጸሎት እዳ እንዳይሆን ጸሎት ሸክም ከመሆን ይልቅ ጸሎት ደስታ እንዲሆንላቸው መቼ እጄ ተንበርክኬ መቼ እግዚአብሔር ፊት ቀረብኩ ብለው የሚደሰቱበት እንዲሆን በኢየሱስ ክርስቶስ ስም ጸልያለሁ። ጌታ ሆይ ለመጸለይ መልካም ስለሆነ ጌታ አንተ ነህ፣ በመንፈስ ቅዱስ ሆይ አንተ ነህ ምትረዳን። ሁሉን የምናደርገውን ሁሉ የምናደርገው በአንተ እርዳታ ነው። ከኛ የሆነ አንዳች ነገር የለም። የሆነ ሁሉ በአንተ ነው የሆነው። ስለዚህ ይህንን አውቀን ወደ አንተ ሁልጊዜ እንድንቀርብ ጌታ መንፈስ እንድትረዳን፣ እንድታግዘን፣ መጸለይ እንድታስተምረን፣ እንድንጠይቅ ጌታ ሆይ እንድትረዳን እንለምናለን። ባስተማርከን በአንዳች ነገር እንዳንጨነቅ እኛ ያንተ ልጆች ነን። የልበሉል መጠጊያ ነው የምንኖረው። ሁሉ የኛ ነው። ጌታ ሆይ አንተ ባለህበት ስለምንኖር ይህንን አስበን ሁልጊዜ እግዚአብሔር ሆይ በእምነት በጸሎትና በምልጃ አንተ ፊት እንቅረብ እንጂ በአንዳች ነገር እንዳንጨነቅ እርዳን። ስለ ሁሉ እናመሰግናለን። በእውነት ነው የምንኖርበት ዓለም በጣም ጭንቀት የሞላበት ዓለም ነው። በአሁን ጊዜ በተለይ ሰዎች በብዛት ይጨነቃሉ። እኛ ግን በእጆች ላይ አርፈናል፣ በክንዶች ላይ ተማምነናል፣ በልዑል መጠጊያ ውስጥ ነን። እናመሰግንሃለን። አንተ ብርቱ መተማመኛ ነህ ጌታ። ጻድቅ ወደ አንተ ሮጦ ከፍ ከፍ ይላል። በአንተ የሚተማመኑብህን አትጥልም እግዚአብሔር ሆይ። በአንተ የሚተማመኑብህን ትወዳለህ፣ ደስም ያሰኝሃልና እናመሰግንሃለን። ክብርን ሁሉ ጠቅልለን ከዘላለም እስከ ዘላለም ለአንተ እንሰጣለን። አሁንም እግዚአብሔር ሆይ በዚህ ሩም ውስጥ ያሉትን ሴቶች፣ ወንዶች፣ እህቶቼን፣ ወንድሞቼን ማናቸውም እናት አባት ቢኖሩ በኢየሱስ ክርስቶስ ስምና ስልጣን እንድትባርካቸው ጸልያለሁ። በጸሎት የተባረኩ ይሆኑ፣ በመጸለይ የተባረኩ ይሆኑ ጌታ ሆይ። አንተን በመውደድ ወደ አንተ ፊትህን በመሻት የተባረኩ ይሆኑ። ስለ ሁሉ እናመሰግንሃለን። ቀሪውን ጊዜ ሁሉ ባርክልን። ከዚህ በኋላ ይህን ፕሮግራም የሚረከቡትን ሁሉ ባርካቸው። የመንፈስ ቅዱስ እርዳታ ይታገዛቸው ጌታ። አንተ ከነሱ ጋር አሁን የዚህ ሩም ውስጥ የሚደረገው ነገር ሁሉ ለኢየሱስ ክርስቶስ ክብር ይሁን። አንተ ገና፣ አንተ አንደኛ፣ አንተ ዋነኛ ሁን ጌታ ሆይ። አንተ ራስ ነህ፣ አንተ መካከለኛ ነህ እና ሁሉ ነገር ተጠቅልሎ አንተ ክብር ይሁን። በናዝሬቱ ጌታ በኢየሱስ ክርስቶስ ገናና ስም አሜን፣ አሜን። የጌታ ስም ብሩክ ይሁን።
በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ። ስለ ራሴ፣ ስለ ግሌ፣ ስለ ቤቴ፣ ስለ አገሬ፣ ስለ ኑሮ፣ ስለ ሕይወት፣ ስለ ያስኩት አገልግሎት የማዋይ አለኝና ልንበርከክ ፊት እንደገና የማዋይ አለኝና ልንበርከክ ፊት እንደገና። ስለ ራሴ፣ ስለ ግሌ፣ ስለ ቤቴ፣ ስለ አገሬ፣ ስለ ኑሮ፣ ስለ ሕይወት፣ ስለ ያስኩት አገልግሎት የማዋይ አለኝና ልንበርከክ ፊት እንደገና የማዋይ አለኝና ልንበርከክ ፊት እንደገና። የእግዚአብሔር በግ የሆንከ ልቤን በፍቅር ያድስከ ጓዴ ኢየሱስ እስቲና እግዚአብሔር በግ የሆንከ ልቤን በፍቅር ያደስከ ጌታ ኢየሱስ እስቲና የማዋየ ያዕቆብ ግን ለብቻው ቀረ።
አንድ ሰው እስኪነጋ ድረስ ይታገለው ነበር። እንዳላሸነፈውም ባየ ጊዜ የጭኑን ሽሉዳ ነካው። ያዕቆብም የጭኑ ሽሉዳ ሲታገለው ደነዘዘ። እንዲህም አለው፣ ሊነጋ አቅላልቷልና ልቀቀኝ። እርሱም ካልባረከኝ አለቀ አለው። እንዲህም አለው፣ ስምህ ማን ነው? እርሱም ያዕቆብ ነኝ አለው። ከእንግዲህ ወዲህ ስምህ እስራኤል ይባላል እንጂ ያዕቆብ አይባልም። በዚያም ስፍራ ባረከው።
በረከትህ ለጥራ በእኔ ላይ በዚህ ማለዳ፣ በረከትህ ለጥራ በቤቴ ላይ በዚህ ማለዳ፣ በረከትህ ለጥራ ባገሬ ላይ በዚህ ማለዳ፣ በረከትህ ለጥራ ቤተሰቤ ላይ በዚህ ማለዳ፣ በረከትህ ለጥራ ስራዬ ላይ በዚህ ማለዳ፣ በረከትህን ለጥራ ትምህርቴ ላይ በዚህ ማለዳ፣ በረከትህን ለጥራ ትዳሬ ላይ በዚህ ማለዳ፣ በረከትህን ለጥራ በኔነት ላይ በዚህ ማለዳ።
ካልባረከኝ አለቅህ፣ ካልባረከኝ
Just good.